የሰባተኛው ቀን ቪፓሻና ኮርስ የመምህር ጎንካ ንግግር። ሰባተኛው ቀን አለፈ። አሁን 3 የሥራ ቀናት ይቀራቸዋል። ነገር ግን ኮስተር ብሎ ለመስራት የሚቀራቸው 2 ቀናት ብቻ ናቸው። ምክንያቱም በ10ኛው ቀን ከጠዋቱ 2 ሰዓት እስከ 3 ሰዓት ካለው የህብረት ሜዲቴሽን በኋላ ሌላ አዲስ ቴክኒክ ትማራላችሁ። ከዛ በኋላ የቅዱስ ጸጥታው ይሰበራል። አሁን ምንም የቅዱስ ጸጥታ የለም። በዛ ፋንታ ቅዱስ ልፍለፋ ይሆነ። ልፍለፋ እንደሆነ ነጻም ደፈረሰም ልፍለፋ ነው። ልፍለፋና ኮስተራ ሜዲቴሽን አብረው አይሄዱ። ስለዚህ እዛን ቀን ኮስተር ብላችሁ መስራት አትችሉ። ይህም ሆኖ 10ኛው ቀን በጣም ጠቃሚ ቀን ነው። ምክንያቱም ለ9 ቀናት ጥልቅ የኦፕሬሽን ቀደዳ ስታደርጉ ቆይታችሁ በ10ኛው ቀን የቁስል ጥገና ያስፈልገዋል። የዛለት የምትማሩት አዲስ ቴክኒክ ቁስሉን ያለሰልሰዋል። በተጨማሪ ልክ ከዚህ ጥልቅ የአእምሮ ኦፕሬሽንና የ9 ቀናት ጸጥታ ተወጥቶ በድንገት ከውጭ ዓለም ጋር አንድ ሰው ሲገናኝ አንዳንዴ በጣም የሚያደናግር ሁኔታ ያጋጥማል። ስለዚህ የ10ኛው ቀን ንዝረት ማለስለሻ ወይም ሾክ አብዞርበር ነው። ይህ በ11ኛው ቀን የውጭውን ዓለም በተሻለ ሁኔታ መጋፈጥ ያስችላል። ስለዚህ ኮስተር ብሎ ለመስራት 2 ቀናት ብቻ ይቀራቸዋል። ቡድሃ ደግሞ ያለማቋረጥ ሜዲቴሽን እንድትለማመዱ ነው የሚፈልገው። ይህም ሜዲቴሽን በተመለከተ ድል ለመቀዳጀት ሚስጥሩ ያለማቋረጥ መስራት ነው። አንዳንድ ተማሪዎች ለረጅም ጊዜ ኮርስ ይመጣሉ። ማለትም ለ20 ቀን፣ 30 ቀን፣ 45 ቀን ኮርሶች ይመጣሉ። እና ሲሰሩ ያለማቋረጥ ነው የሚሰሩት። እናንተ የረፍት ጊዜ አላችሁ። ለረጅም ጊዜ ኮርስ ለሚመጡ ተማሪዎች ምንም የረፍት ጊዜ የለም። እናንተም አሁን እንዴት ያለማቋረጥ እንደሚሰራ መለማመድ አለባችሁ። በሜዲቴሽን ሰዓት ያው እንደተለመደው ቁጭ ብላችሁና አይናችሁን ጨፍናችሁ ሜዲቴሽን ትለማመዳላችሁ። ነገር ግን ካሁን ወዲያ ከሜዲቴሽን ሰዓት ውጪ የሚባል ነገር ለእናንተ የለም። አንድ ነገር በአካላዊ ደረጃ ስትከናውኑ እንበልና ወደ መኝታ ቤታችሁ ወይም ወደ ምግብ ቤት ስትሄዱ አሁንም ሜዲቴሽን እየተለማመዳችሁ ነው። አይናችሁን ከፍታችሁ ነገሮችን እያጤናችሁ ነው። አረፍ ብላችሁ እንደሆነ አሁንም አይናችሁን ከፍታችሁ እያጤናችሁ ነው። ማንኛውም በአካላዊ ደረጃ የምታደርጉትን ነገር እያጤናችሁ ነው። እየተራመዳችሁ ከሆነ መራመዳችሁን እያጤናችሁ ነው። እየበላችሁ ከሆነ መብላታችሁን እያጤናችሁ ነው። ገላ እየታጠባችሁ ከሆነ መታጠባችሁን፣ እያረፋችሁ ከሆነ ማረፋችሁን እያጤናችሁ ነው። ግን ከዚሁ ጋራ በሰውነት ላይ የሚከሰተውን ማንኛውም ስሜት አብራችሁ ማጤን አለባችሁ። ብዙ ሰዎች የቡድሃ ትምህርት በደንብ አልገባቸውም። ትምህርቱን ቀይረውት አሁን መራመድን ማጤን አድርገውታል። መራመድን ማጤን የራሱ ጥሩ ጥቅም አለው። ነገር ግን ይህ የቡድሃ ትምህርት አይደለም። እሱ ሁሉ ጊዜ የሰውነታችንን ስሜት አብረን እንድናጤን ይፈልጋል። የሰውነት ስሜትን ማጤን ካመለጣችሁ የውስጠኛውን የአእምሮ ክፍል አመለጣችሁ ማለት ነው። እናንተ ደግሞ የውስጠኛውን የአእምሮ ክፍል ማስተካከል አለባችሁ። የዚህን የውስጠኛውን የድሮ አመል መቀየር አለባችሁ። ይህ ደግሞ የሚሆነው ለሰውነት ስሜት ጭፍን ምላሽ ሳትሰጡ በእርጋታ ስታጤኑት ነው። ስለዚህ የሰውነት ስሜትን ማጤን በጣም ጠቃሚ ነው። በምትራመዱበት ጊዜ አጠቃላይ ሰውነታችሁን ስሜት ከላይ እስከታች እንዲሰማችሁ መሞከር አስፈላጊ አይደለም። እንዲሁም አሁን ባላችሁበት ደረጃ ትንሽ ከበድ ይላል። ቢያንስ በሚንቀሳቀሰው የሰውነታችሁ ክፍል ላይ የሚከሰተውን ስሜት አጥኑ። በምትራመዱበት ጊዜ በእግራችሁ ላይ የሚበቅሉትን ስሜቶች፣ በምትበሉበት ጊዜ የእጃችሁ ጣቶች ምግቡን ሲይዙ፣ ከዛ ምግቡ አፋችሁን ሲነካው፣ ከንፈራችሁ ላይ፣ ከዛ ደዳችሁ ላይ፣ ምላሳችሁ ላይ፣ እንዲሁም ምግቡን ስትቱ ግሮሯችሁ ላይ የሚፈጠሩትን ስሜቶች በሙሉ በእርጋታ ለማጤን ሞክሩ። በሚንቀሳቀስ የሰውነት ክፍሎች ላይ ስሜት የማይሰማችሁ ከሆነ ደግሞ በማንኛውም የሰውነታችሁ ክፍል ላይ ያለውን ስሜት አጤኑ። ብቻ በሆነ የሰውነታችሁ ክፍል ላይ ስሜት ማጤን መቻል አለባችሁ። እንዲሁም ከዚህ ስሜት ጋር ማንኛውም በዛ ሰዓት በአካል ደረጃ የምታደርጉትን ነገር አብራችሁ አጤኑ። ይህ በእረፍት ጊዜያችሁ ነው። በዚህ አይነት ሁናቴ ልምምዳችሁ ያለማቋረጥ ይካሄዳል። በሜዲቴሽን ሰዓት ቁጭ ብላችሁ አይናችሁን ጨፍናችሁ ሜዲቴሽን ትለማመዳላችሁ። በቀረው ሰዓት ደግሞ አይናችሁን ከፍታችሁ ማንኛውም በአካላዊ ደረጃ መደረግ የሚገባውን ታደርጋላችሁ። ይህ ማለት ደግሞ ሜዲቴሽን እየተለማመዳችሁ ነው። ምክንያቱም የምትሰሩትን ስራና በሰውነታችሁ ላይ ያለውን ስሜት አንድ ላይ እያጤናችሁ ስለሆነ። ሲመሽ ወደ አልጋ ትሄዳላችሁ። አይናችሁን ጨፍናችሁ ጋደም ትላላችሁ። ጋደም ብላችሁም እያንዳንዷን የሰውነታችሁን እንቅስቃሴ እያጤናችሁ ነው። ወደ ጎን ለመዞር ከፈለጋችሁ ወደ አንድ ጎን እየዞራችሁ መሆናችሁን ታጤናላችሁ። እንደገና ወደዛኛው ጎን መገልበጥ ከፈለጋችሁ አሁንም ወደዛኛው ጎን መገልበጣችሁን እያጤናችሁ ነው። ይህ ማለት ማንኛውም በአካላዊ ደረጃ የሚካሄደውን ሂደት እያጤናችሁ ነው። ከዚሁ ጋርም የሰውነታችሁን ስሜት አብራችሁ እያጤናችሁ ነው። ግን አሁንም ከራስ ወደ እግር ወይም ከእግር ወደ ራስ እየተንቀሳቀሳችሁ ሰውነታችሁን በተራ መቃኘት አያስፈልግም። ጋደም ብላችኋል እንበል። ማንኛውም የአካል ክፍል ላይ ስሜት ሲከሰት ታጤናላችሁ። ስሜታችሁን እያጤናችሁ እንቅልፍ ይወስዳችኋል። በጣም ጥሩ። ሌሊት የተሰራው ለእንቅልፍ ነው። ጠዋት ልክ ስትነቁ እንደገና የሰውነታችሁን ስሜት ታጤናላችሁ። ምናልባት ኮስተር ብሎ ለሚሰራ ተማሪ ከባድ እንቅልፍ ሊወስደው ይችላል። ግማሽ እንቅልፍ ግማሽ ንቁ። ጥሩ። እንዲሁም አንዳንዴ ሌሊቱን ሙሉ እንቅልፍ ሊወስደው ይችላል። በጣም ጥሩ። ሌሊቱን ሙሉ ምንም እንቅልፍ የለም፣ ምንም ችግር የለም። ብቻ አይናችሁን ጨፍናችሁ ጋደም እንዳላችሁ የሰውነት ስሜታችሁን በእርጋታ ታጤናላችሁ። እንቅልፍ ስላልወሰዳችሁ መጨነቅ ከጀመራችሁ ግን በጣም ትረበሻላችሁ። እሁድ ከሌሊቱ 6 ሰዓት እንቅልፍ የለም፣ 7 ሰዓት እንቅልፍ የለም፣ 8 ሰዓት አሁንም እንቅልፍ የለም እያላችሁ ማሰብ ከጀመራችሁ በነጋታው ካልጋችሁ ልክ እንደ በሽተኛ ሆናችሁ ትወርዳላችሁ። ምንም ቪፓሻና እየተለማመዳችሁ አይደለም። ግን እናንተ በሰውነታችሁ ላይ ስሜት ካለ ስሜታችሁን፣ ስሜት ከሌለ ደግሞ ትንፋሻችሁን እያጤናችሁ ከሆነ አእምሯችሁ በጣም ረጋ ብሎ ያድራል እና በሚቀጥለው ቀን ቀለል ብሏችሁ ልክ ከጥልቅ እንቅልፍ እንደወጣ ሆናችሁ ትነሳላችሁ። ተፈጥሮ እንድንተኛ የሚፈልገው ለሁለት ዓላማ ነው። አንደኛው ዓላማ ለሰውነታችን ረፍት እንድንሰጥ። ሰውነታችን ቀኑን ሙሉ ሲሰራ ነበር እና አሁን ረፍት ስጡት። በተመሳሳይ ሁናቴ አእምሯችን ቀኑን ሙሉ እዚህ እዚያ ተጠምዶ ነበር፣ ለሱም ረፍት ስጡት። ስለዚህ ማታ ማታ በፍጹም ቁጭ ብላችሁ ሜዲቴሽን እንዳትለማመዱ። ለሰውነታችሁ ረፍት ለመስጠት ጋደም በሉ። በዚህ ሁናቴ ሰውነታችሁ ረፍት ያገኛል፣ አእምሮ ደግሞ ነቅቶ በዛ ላይ ከተረጋጋ እጅግ በጣም ቆንጆ ረፍት አገኘ ማለት ነው። ማለትም የእንቅልፍ ዓላማው ተሳክቷል። ምክንያቱም ሰውነት አርፏል፣ እንዲሁም አእምሮ አልፏል። የሚቀጥለው ቀን ቀለል ይላችኋል። በህንድ የድሮ መጽሐፎች ውስጥ 3 አይነት የእንቅልፍ ሁናቴዎች አሉ። አንድ ሰው በምሽት ጊዜ ወይ ነቅቷል፣ ወይ ተኝቶ ንጹህ እንቅልፍ ወስዶታል፣ ወይም ደግሞ ህልም እያለመ ነው። ነገር ግን ለዮጊዎች ማለትም ዮጋ ተለማማጆች 4ኛ ሁናቴ አለ። ዮጊ ማለት እነዚህ ግልብጥብጥ እጥፍጥፍ የሚሉትና አሳናና ፕራናያማ የሚለማመዱት ሰዎች ማለት አይደለም። ዮጊ የሚባለው ከዘላለማዊነት ጋር ራሱን ያገናኘ ማለት ነው። ይህም ቪፓሻና ዮጊ ነው። ይህ በጣም ከፍተኛ ደረጃ ነው። አንድ ሰው ለሊቱ ሙሉ ንቁ ነው ግን ንቃቱ እንደበሽተኛ ሳይሆን ንቃቱ ከሰውነት ስሜት ጋር ነው። የሰውነት ስሜቱን በሚዛናዊ አምሮ ያጠነ ለሊቱን ያሳልፋል። እና በብዙ መጽሐፎች ላይ እንዲህ ተብሎ ተጽፏል። አጠቃላይ ዓለም ሲተኛ ዮጊዎች ግን እንደነቁ ናቸው። በሰውነታቸው ስሜት ወይም በውስጣቸው ባለውነት ላይ አስተሳሰባቸውን ተክለው በእርጋታ ያጠኑት ነው። ይህ ማለት ደግሞ ማታ እንቅልፋችሁ መጥቶ እኔ አልተኛም እኔ የቪፓሻና ዮጊ ነኝ ዓለምን ተውት ይተኛ እኔ ነቅቼ አድራለሁ ብትሉ ይህ አጥባቂ መሆን ነው እና ጥሩ አይደለም። መተኛት ካስፈለጋችሁ ሳታመነቱ ተኙ። ነገር ግን እንቅልፍ አልወስዳችሁ ካለ በፍጹም አትጨነቁ። ብቻ የሰውነታችሁን ስሜት በእርጋታ ማጤን እንዳዘነጉ። እናንተ የሚጠበቅባችሁን እያደረጋችሁ ነው። ምንም አታስቡ። ስሜታችሁን ምላሽ ሳትሰጡ አጤኑ። በዚህ አይነት ለአእምሯችሁ ሙሉ እረፍት ትሰጣላችሁ። በዛ ላይ ስለተጋደማችሁ ለሰውነታችሁ ሙሉ እረፍት እየሰጣችሁ ነው። እንደዚህ እያደረጋችሁ የቀሩትን ሁለት ቀናቶች በደንብ ተጠቀሙባቸው። ቡድሃ እንደለው ረቲንዲ ቫማታንዲቱ ሌት ተቀን መለማመድን ተማሩ። ያው ከባድ እንቅልፍ ከወሰዳችሁ ምንም ማድረግ አይቻልም። ካለበለዚያ ግን ሌት ተቀን ያለማቋረጥ ስሩ። በእነዚህ ሁለት ቀሪ ቀናት በጣም ጥልቅ የሆነ የአእምሮ ቀዳዳ አድርጋችሁ ውስጥ ስር የሰደዱትና ተረግጠው የተቀመጡትን የአእምሮ ግድፎች ጎልጉላችሁ አውጧቸው። እነዚህ ለእናንተ ትልቅ የመከራ ምንጭ ናቸው። አሁን እንዲወጡ እድል ስጧቸው። ይህ አጋጣሚ እነዚህን ግድፎች ለማውጣት በጣም ጥሩ አጋጣሚ ነው። እና ያለማቋረጥ መስራት ደግሞ በጣም ይረዳችኋል። ማዕበሎች አሁንም ሊመጡባችሁ ይችላሉ። ግን አሁን 7 ቀን አሳልፋችኋል። ስለዚህ ለመጋፈጥ ኃይል ይኖራችኋል። ምንም አትጨነቁ። አሁን ጠንካራ ሆናችኋል። ምንም በጣም የሚያናውጣችሁ ማዕበል አይኖርም። እነዚህ 5 ጠላቶች 5 ኒቨራና አሁንም አሉ። ግን ከጊዜ ወደ ጊዜ እየተዳከሙ መጥተዋል። ከዚህ በተጨማሪ 5 ሌሎች ጓደኞች አላችሁ። በጣም ቆንጆ ጓደኞች። ከጎናችሁ አትለዩዋችሁ። እንዴት እንደሚጠቅማችሁ ወደፊት ትረዱታላችሁ። ነገር ግን እነዚህ ጓደኞቻችሁ ሊረዷችሁ የሚችሉት ንጽህናቸው ከተጠበቀ ነው። ልክ ንጽህናቸውን ሲያጡ የኛ ጠላቶች ይሆናሉ። ማናቸው ጓደኞቻችን? ምንድነው ንጽህናቸው? እስቲ ይግባን። 5 ጓደኞች አሉን። የመጀመሪያው ጓደኛ በዛ ዘመን አጠራር ሳድሃ ይባላል። መተማመን ወይም እምነት ማለት ነው። እምነት በጣም ጥሩ ጓደኛ ነው። አንድ ሰው በሚሰራበት ስራ ላይ ምንም እምነት ከሌለው የሚሰራውን ነገር የማይተማመን ከሆነ እንዴ ብሎ ነው በትክክል መስራት የሚችለው? አንድ ሰው ሁል ጊዜ በጥርጥር የሚያዝማማ ከሆነ መስራት በፍጹም አይችልም። በስራው ጥሩ ውጤት ለማግኘት በሚሰራበት ነገር መተማመን አለበት። 7 ቀኖች አልፈዋል። በዚህ ሰዓት መቼም በዚህ ቴክኒክ በጎዳናው መተማመን መቻል አለበት። ይህ ስራውን በደንብ እንዲሰራ ይረዳል። ነገር ግን ይህ እምነት ጭፍን እምነት ከሆነ ራሱ ተመልሶ ትልቅ ጠላታችሁ ሊሆን ይችላል። ጭፍን እምነት በምንም አይነት መልኩ ሊረዳን አይችልም። እነዚህ 5 ጓደኞቻችን ጭፍን ከሆኑ ምንም ጥቅም የላቸውም። በምንም አይነት መልኩ አይረዱንም። ጭፍን እንዲሆኑ አትፍቀዱላቸው። ካለበለዚያ ትልቅ ጠላቶቻችን ይሆናሉ። ስለዚህ ከነሱ ጋር እውቀት አብሮ መኖር አለበት። እያንዳንዱ ጓደኛ በእውቀት መታጀብ አለበት። በዚህ ሁናቴ የዚህ ጓደኛ ንጽህናው ይገባቸዋል። የእምነት ንጽህና የሚገኘው ከእምነት ጋር እውቀት አብሮ ሲኖር ነው። ካለበለዚያ ጭፍን እምነት ይሆናል። እውቀት ልክ እንደ አይናችን ነው። እምነት ደግሞ ልክ እንደ እግራችን። አንድ አይን የሌለው ሰው በጎዳናው ሊጓዝ ይችላል፣ ሊሮጥም ይችላል። ነገር ግን የተሳሳተ መንገድ ሲወስድ አይታወቀውም። አይን ከሌለው በውስጥ ሊወድቅ ይችላል። በተመሳሳይ ሁናቴ አንድ አይን ያለው ግን እግር የሌለው ሰው ማለትም እምነት የሌለው ሰው ዝም ብሎ ከሩቅ ጎዳናውን ያያል። ኦ ይህ መንገድ በጣም ቆንጆ ነው፣ የቡድሃ ትምህርት በጣም ቆንጆ ነው፣ ዳማ በጣም ቆንጆ ነው እያለ ሊያደንቅ ይችላል። ግን አንድ እርምጃ እንኳን በመንገዱ መራመድ አይችልም። ምክንያቱም እግር የለውም፣ እምነት የለውም። ስለዚህ ሁለቱም በጣም ጠቃሚዎች ናቸው። ማለትም እምነት ከእውቀት ጋር የሁለቱ ግንኙነት ከፍተኛ ብርታት ይሰጠናል። ምክንያቱም እምነቱ ብርሃናዊ እምነት ይሆናል። እምነቱ በተጣራ ብልሃት፣ በተጣራ እውቀት የተደገፈ ነው። ይህ የእምነቱን አስኳል እንድናውቅ ይረዳናል። ዝም ብለን በጭፍን አንወስደውም። ምንድን ነው የእምነቱ አስኳል? እናንተ በማንኛውም አምላክ፣ መላእክት፣ ቅዱሳን ሰው ወይም በበራ ሰው ልታምኑ ትችሉ ይሆናል። ለምንድን ነው በዚህ ሰው ወይም በዚህ ፍጡር እምነት ሊኖራቸው ይቻለው? ምክንያቱም ይህ ሰው ቅዱስ ነው። ስለዚህ የተወሰነ ጥሩ ባህሪ ያለው። እምነታችሁ በሰውየው ላይ ሳይሆን በባህሪው ላይ መሆን አለበት። እናንተም እነዚህን ባህሪዎች በራሳችሁ ላይ ለማሳደግ ወይም ለማዳበር ብርታት ይዛችኋል። ይህ ማለት እምነታችሁ በጣም ጠቃሚ ነው። በጣም ጥሩ ዓላማ ያለው እምነት ነው። ያለበለዚያ ግን ምንም አይጠቅማችሁም። እምነቱን ከመለመኛ ሳህን ጋር ለመጠቀም የምትሞክሩ ከሆነ ምንም አይጠቅምም። እባክህ ኃያሉ አምላክ ይህን ስጠኝ፣ እባክህ አንተኛው መልአክ ይህን ስጠኝ፣ ይህ ፍላጎቴ መሟላት አለበት፣ ያኛው ፍላጎቴ መሟላት አለበት እየተባለ የሚታመንበት እምነት ጭፍን እምነት ነው። ምንም ጥቅም የለውም። እምነቱ ወደ ፍጡሩ ሳይሆን ወደ ባህርዩ መሆን አለበት። በባህርዩ ሞራል ይዟችሁ ከዛ እናንተም በራሳችሁ ውስጥ ይህንን ባህሪ እንድታሳድጉ ከረዳችሁ ጥሩ እምነት ነው። አንድ የመምህር ጎንካ ገጠመኝ። ከዓመታቶች በፊት ከበርማ ገና መጥቼ ህንድ ውስጥ ኮርስ መስጠት በጀመርኩበት አካባቢ አንድ አሮጊት ሴትዮ በአንድ ኮርስ ተሳተፉ። ኮርሱን በትጋት ተከታተሉ፣ በደንብ ሰሩ፣ ቴክኒኩን በደንብ ገባቸውና ጥሩ ውጤት አገኙ። እቤታቸውም ከተመለሱ በኋላ ለአንድ ዓመት ያህል በቀን በቀን ሳያቋርጡ ተለማመዱና የበለጠ ጥቅም አገኙበት። ከአንድ ዓመት በኋላ የበለጠ በቴክኒኩ ለመታነጽ፣ በዳማ ለመታነጽ እንደገና በኮርሱ ተሳተፉ። ነገር ግን ከኔ ጋር በግል ሲያነጋግሩኝ አንድ ነገር አሳስቧቸው ነበር። ይኸውም በውስጣቸው አንድ የሆነ ፍርሃት አድሮባቸዋል። እንደሚሉት ከሆነ እሳቸው የመጡት ከባክቲ ወይም የእምነት ባህል ነው እና ይሄ ደግሞ ጊያና ማርጋ ማለትም የእውቀት ጎዳና ነው። እኔ አውቃለሁ ይህ ጎዳና ወደ መጨረሻው ግብ እንደሚያደርስ፣ ግን ፍርሃቴ ባክቲ የእምነት ባህሌም መተው አልፈልግም። እምነቴ በእኔ ውስጥ መቆየት አለበት። ነገር ግን ይህን ቴክኒክ የምለማመድ ከሆነ እምነቴን አጠዋለሁ አሉኝ። እኔም አረ ምንም አይጨነቁ፣ እምነቶት እንዲያውም በጣም ይጠነክራል፣ ምክንያቱም አሁን ለምን እንደሚያምኑ ግልጽ ይሆኑለታል ብላቸው ምንም ሊገባቸው አልቻለም። ከዛ ሺ አንድ ጥያቄ ልጠይቆት አልኳቸው። እንደው አሁን ከልቡ በሚያመልኩት አምላክ ወይም ቅዱስ ያምናሉ ብዬ ብጠይቃቸው እንዴ በጣም እንጂ፣ በእኛ ባህላችን ውስጥ በአምላካችን በጣም ነው የምናምነውና የምንተማመነው አሉ። እሺ እንደዛ ከሆነ ስለት ትሰጣላችሁ ስላቸው፣ ያው በህንድ ውስጥ ስለት የተለመደ ነው። እንበልና አንድ ሰው ከቤተሰቡ ውስጥ ከታመመ የቤቱ ኃላፊ እናት ወይም አባት ወደ ቤተ ክርስቲያን ወይም መስጊድ ሄደው ተንበርክከውና ፊታቸውን መሬት ላይ ደፍተው እባክህ ልጄን አድንልኝ ወይም የመሳሰሉትን ይለምኑና ይህን ካደረግክልኝ የአምስት ብር ጣፋጭ ነገር ይዤ እመጣለሁ ብለው ቃል ይገባሉ። ከዛ ስለት ታደርጋላችሁ ስላቸው እንዴታ፣ ይህማ በባህላችን የተለመደ ነው አሉ። እማማ እንደዛ ከሆነ በአምላኩት ምንም እምነት የለውም አልኳቸው። መጀመሪያ ልጆትን ማዳን አለበት፣ ከዛ በኋላ ነው ስጦታ የሚሰጡት። የአምስት ብር እንኳን እምነት በአምላኩት ላይ የለውም አልኳቸው። የአምስት ብር ጣፋጭ የሚሰጡት ልጆት ከተከመሉት በኋላ ለማመስገን መሆን አለበት እንጂ ገና ስራውን ሳይጀምር ለመደለል መሆን የለበትም። ይህ የንግድ እምነት ነው። መጀመሪያ ይሰጣሉ፣ ከዛ ይቀበላሉ። መስጠት መቀበል። ይህ እምነት አይደለም፣ ይህ ጭፍን እምነት ነው እና ምንም አይጠቅም። በእምነትም ስም እየሆነ ያለው ይህ ነው፣ ሁልጊዜ ከሌሎች መጠበቅ። ይሄኛው አምላክ ለኔ እንዲህ ማድረግ አለበት፣ ያኛው መላእክት ለኔ እንዲህ ማድረግ አለበት፣ ይሄኛው ብርሃናዊ ሰው ለኔ እንዲህ ማድረግ አለበት፣ ይህ ቅዱስ ሰው ለኔ አንድ ነገር ማድረግ አለበት። ሁልጊዜ አንድ ነገር እንዲሁም መጠበቅ መጠበቅ። ይህ አይነት ባህል እምነቱን ንጽህና ያሳጠዋል። ለምሳሌ አንድ ሰው በራማ ከፍተኛ እምነት አለኝ ይላል። የራማ ተከታይ መሆን በጣም ጥሩ ነው፣ ምክንያቱም በጣም ጥሩ ባህሪዎች አሉት እና እነዚህም ባህሪዎች እያስታወሳችሁ በራሳችሁ ህይወት ላይ ለማሳደግ ትሞክራላችሁ። ስለዚህ ጥሩ ነው። ግን ማንም ይህን አያደርግም። የራማ ጥሩ ባህሪ ምናልባት ታሪኩን ሰምታችሁ ሊሆን ይችላል። ራማ የመጀመሪያው ልጅ ነበረ፣ የንጉሥ ልጅ ማለት ነው። አባትየው ለወጣቲቷ ንግሥት ልጇ እንዲወርስ ቃል ገብቶ ስለነበረ የግድ ሳይፈልግ ራማ ወደ ዱር ተሰዶ ለ14 ዓመት ያህል በጫካ ከኖረ በኋላ ታናሽ ወንድሙ ባህራታ እንዲነግስ ይወሰናል። ራማም ምንም ቅር ሳይለው ወንድሜ ይንገስና በሚወርሰው ሀብት ይደሰት፣ እኔም ወደ ጫካ ሄጄ በደስታ እኖራለሁ ብሎ ቤተ መንግሥቱን ለቆ ይሄዳል። ከዛ አባትየው ሞተ። ታናሽ ወንድምየው ስለዚህ ውሳኔ ምንም አያውቅም ነበር። ከዛ ታሪኩ በአጠቃላይ ሲነገረው በጣም ደነገጠ። ይህማ በፍጹም አይሆንም፣ እውነተኛው ወራሽ ራማ ነው እንጂ እኔ አይደለሁም ብሎ ራማን ፍለጋ ወደ ጫካ ይሄዳል። ከዛ ሲያገኘው ጌታዬ ሆይ፣ ወንድሜ ሆይ፣ ወደ ከተማ ተመልሰ ዙፋንህን ውረስና ሀገሪቱን አስተዳደር። አንተ ነህ ትክክለኛው የዙፋኑ ባለቤት። እኔ በአንተ ቦታ እዚህ ጫካ ውስጥ እኖራለሁ። አባታችን የተሳሳተ ውሳኔ ነው የወሰነው፣ ሲወስን ምንም ብልሃት የለውም ነበር አለው። ከዛ ራማ ደግሞ ኦኖ፣ ይህ የአባታችን ትእዛዝ ነው፣ ስለዚህ አንተ ሄደ በዙፋነ ተደሰት። በአጠቃላይ የሰው ልጅ ታሪክ ውስጥ ሌላ ምሳሌ አጋጥሞኝ አያውቅም። ሁለት ወንድማማቾች አንተ ንገስ አንተ ደገስ እየተባባሉ የሚጣሉበት። ራማ እንደዚህ አይነት ግሩም ሰው ነበረ። ሁለት ወንድማማቾች የራማ ተከታዮች ነን ብለው ያወራሉ፣ ግን ሀብት ሲከፋፈሉ አንዱ ትንሽ በዛ ያለ ገንዘብ ወይም በዛ ያለ መሬት ከደረሰው መባላት፣ መጣላት፣ ከፍርድ ቤት ወደ ፍርድ ቤት መካሰስ። ግን ራሳቸውን ከፍተኛ የራማ ተከታዮች አድርገው ይጠራሉ። ምስኪን ራማ አሁን እሱ ከዳመና በላይ የሆነ ቦታ ላይ ሆኖ ይታዘባቸው እንባውን ይዘረግፍ ነበር። ምን አይነት ተከታዮች ናቸው ያሉኝ? እኔ ያለኝን ባህሪ በውስጣቸው ለማሳደግ አይሞክሩም። እኔ የኖርኩትን አኗኗር ለመኖር አይፈልጉም፣ ግን ራሳቸውን እኔ ተከታይ ብለው ይጠራሉ። ይህ እብደት ነው። ይህ አይነት እምነት ምንም አይጠቅመንም። ከዛ ደግሞ ራማ የፈጣሪን ቦታ ያዘ አሉ። አያችሁ ምስኪን ፈጣሪን ምን እንዳደረግ ነው? ነገሩ እውነት ከሆነ ፈጣሪን አረከሱት ማለት ነው። አንድ ሰው ራማ ብሎ ግንባሩ ላይ ይጽፋል፣ ክንዱ ላይ ራማ ብሎ ይጽፋል፣ ደረቱ ላይ ራማ፣ ከላይ ራማ 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 የታተመበት ካኒተር ይለብሳል። በዚህ ሁናቴ ራማ ምን አይነት ጠንካራ ተከታይ እንዳለው እንዲያውቅ ይረዳዋል። ልክ ራማ ስሙን የሚናፍቅ ይመስል አሁንም የእሱ ስም መጠራት አለበት። ሕዝቡ ጠቅላላ የእሱን ስም መጥራት አለበት። ታዲያ ፈጣሪ አምላክ ከሆነ እና ስሙን ሁሌ እንዲጠራለት ከፈለገ ለምን የእሱን ስም የሚጠሩ ሰዎች ብቻ አይፈጥርም? የሚፈጠሩት ሰዎች ጠቅላላ ራማ 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 እያሉ ከዚህ ቃል ሌላ የማይጠሩ ሰዎች ለምን አያደርጋቸውም? እውነት የሱስ ስም ብቻ እንዲጠራለት የሚፈልግ ከሆነ ደግሞ ምን አይነት ራስ ወዳድ ፍጡር ነው? አምላክ በራሱ አምሳያ ሰውን ፈጠረ እየተባለ ይወራል። እኔ ግን የማስበው ተቃራኒው ነው። ሰዎች አምላክን በራሳቸው ምስል ፈጠሩ። እነሱ እንደሚወዱት አይነት እነሱን የሚመስል አምላክ ፈጥረው ልክ ስሙን ሲደጋግሙለት ይነፋፋል። ከዛ ጥሩ ወይም መጥፎ ነገር ቢሰሩ ወይም ከባድ ጥፋት ቢያጠፉ እየሸነገሉ የሚፈልጉትን ጥቅም ያገኛሉ። እንደዚህ አይነት አምላክ ከራሳችን አስተሳሰብ ተነስተን እንፈጥራለን። ይህ የራሳችን ፍጡር ነው። ለምሳሌ አንድ የራሱን ስም የሚያፈቅር እብድ ጎይንካ አለ እንበል። ሁሉም ሰው ጎይንካ 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 እያለ መጥራት አለበት። በሬዲዮ ጎይንካ ጎይንካ፣ በቴሌቪዥን ጎይንካ ጎይንካ፣ በጋዜጦች ጎይንካ ጎይንካ። ከዛ ሰዎች የጎይንካ መሳለሚያ ይሰራሉ፣ የጎይንካ ሐውልትን ይተክላሉ። እሪቅ ጎይንካ እሪቅ ጎይንካ እያሉ ይደንሳሉ። ከዛ ይህ ጎይንካ በኩራት ያብጣል። እብድ ጎይንካ እና እሱ አንድ ሐሳባዊ አምላክ ልፍጠር ቢል ልክ እንደ እሱ አይነት አምላክ ነው የሚፈጥረው። ስሙ ሲጠራለት በኩራት ውጥርጥር የሚል አምላክ። ለመሆኑ ምንድን ነው እያደረግን ያለ ነው? ምስኪን አምላክ መቼም በእውነት ካለ በጣም ነው ያረከስ ነው። እምነት ጭፍን ሲሆን መጨረሻ ላይ ይህንን የሚያስከትለው ከባህሪው ብርታትና ሞራል አግኝተን ይህን ጥሩ ባህሪ በውስጣችን ማጎልበት እንዳለብን እንዘነጋዋለን። እንዲህ ሲሆን እምነቱ በጣም ይጎዳል። አንድ ሰው የኢየሱስ ክርስቶስ ተከታይ ነኝ ይበል። ምን አይነት ቅዱስ ሰው! ኢየሱስ የቅዱሳን ንጉስ ነው። አንድ ሰው ቅዱስ እንደሆነ የምንለካበት ሚዛን በሞት አፋፍ ላይ ያለ ምን አይነት አእምሮ እንደነበረው በማየት ነው። እና ኢየሱስ ክርስቶስ በሞት አፋፍ ላይ ያለ ምን አይነት የአእምሮ ዝንባሌ ነበረው? እስኪ ሞት እየተገረፈ ነበር። እጅና እግሩ በመስማር ተከንችሮ ተሰቅሎ ነበር። እንዲህ እየተገረፈ ምንም አይነት ንዴት፣ ክፋት ወይም ጥላቻ በሚገርፉት ሰዎች ላይ አላሳደረም። በውስጡ የሚሰማው ፍቅርና ርኅራኄ ነበር። ምን እያደረጉ እንደሆነ እንኳን አያውቁም። በጣም ደንቆሮች ናቸው። በዚህ መጥፎ ተግባራቸው ባልተቀጡ የሚሰሩት ከድንቁርና የተነሳ ነው እያለ ፍቅርና ርኅራኄ ብቻ ነበር በውስጡ የሚያመነጨው። ይህ እውነተኛ ቅዱስ ነው። ታዲያ አንድ ሰው የኢየሱስ ተከታይ ነኝ ብሎ በትንሽ እንኳን ፍቅር፣ ርኅራኄ፣ በጎ አድራጎት በሌሎቹ ካላደረበት ይህ እምነቱ ጭፍን እምነት ነው። አንድ ሰው መጥቶ እኔ የኢየሱስ ተከታይ ነኝ ምክንያቱም የእግዚአብሔር ልጅ እንደሆነ ተቀብያለሁ አለኝ። የእግዚአብሔር ልጅ ነው እና ምን ይሁን? ልክ እሱ ከአንተ ምስክር እንደሚፈልግ ሁሉ። ከዛ በጣም ደስተኛ ይሆናል። ኦ ተመልከቱ፣ በጣም ብዙ ሰው ነው የእግዚአብሔር ልጅ እንደሆንኩ ይመሰከረልኝ። በጣም ጥሩ፣ በጣም ጥሩ። እንዲህማ ቢሆን ክርስቶስ ምን አይነት ክርስቶስ ነው? እኛ አብደናል መሰለኝ። ምን እያደረግን ነው? አሁን ጥርጥር አለው እሱ የእግዚአብሔር ልጅ እንደሆነ? ክርስቶስ የእግዚአብሔር ልጅ ነው። ለመሆኑ እግዚአብሔር ምንድን ነው? እውነት እግዚአብሔር ነው። ፍቅር እግዚአብሔር ነው። ርኅራኄ እግዚአብሔር ነው። ንጽህና እግዚአብሔር ነው። ክርስቶስ ደግሞ የፍቅር፣ የእውነት፣ የርኅራኄና የንጽህና ውጤት ነው። የእግዚአብሔር ልጅ ነው። እነዚህ ባህሪዎች ይበልጣሉ። እነዚህም ባህሪዎች በውስጣችን ብናሳድግ፣ አዎ እኛ የኢየሱስ ክርስቶስ ተከታዮች ነን ማለት እንችላለን። ካለበለዚያ ግን ጭፍን እምነት ይሆናል። ጭፍን እምነት ደግሞ ምንም አይሰራም። በተመሳሳይ ሁናቴ አንድ ሰው በነቢዩ መሐመድ ላይ እምነት ያድርበታል እንበል። ነቢዩ መሐመድ በጣም የተባረኩ ቅዱስ ሰው ናቸው። ለመሆኑ የነቢዩ መሐመድ ባህሪዎች ምን አይነት ነበሩ? ሁለመናቸው በፍቅር የተሞላ ነበር። ምንም አይነት ጥላቻና ንዴት በውስጣቸው የለም። አንዳንድ ሰዎች ትምህርታቸውን ተቀበሉት፣ ነገር ግን ሌሎች ሰዎች ትምህርታቸውን አልተቀበሉትም። ቢሆንም እሳቸው ምርጫ ለአንደኛው ወይም ጥላቻ ለሌላው አልነበራቸውም። ሁሉንም በእኩል አይን ነበር የሚያዩት። ያለበለዚያማ እንዴት ነቢዩ መሐመድ ሊሆኑ ይችላሉ? አንድ ገጠመኝ በሕይወታቸው። ሁል ቀን ነማዝን ለማድረግ ወደ መስጊድ የሚሄዱት በአንድ መንገድ ብቻ ነበር እና ሁሌ የሚያልፉት አንድ አሮጊት ሴትዮ በሚኖሩበት ቤት ጋር ነበር። እኚህ አሮጊት ደግሞ ነቢዩ መሐመድን በጣም ይጠሏቸው ነበር፣ ምክንያቱም ነቢዩ መሐመድ የሚያስተምሩት ትምህርት ትክክለኛ አይደለም እያሉ ያምኑ ነበር። አሮጊቷ የራሳቸው እምነት ነበራቸው እና ስለ እስልምና ሃይማኖት ምንም ነገር ማወቅ አይፈልጉም። ስለዚህ አሮጊቷ ሁልጊዜ በረንዳቸው ላይ ባልዲ ሙሉ ቆሻሻ ይዞ ቁጭ ብለው ነቢዩ መሐመድ በዚያ እስኪያልፉ ይጠብቁ ነበር። ከዛ ነቢዩ መሐመድ በታች ሲያልፉ ከላይ ቆሻሻውን እንዳለ ላያቸው ላይ ደፉባቸው ነበር። ነቢዩ መሐመድ ግን ፈገግ ብለው ቆሻሻቸውን ከሰውነታቸው ላይ ያረግፉና ወደ መስጊዱ ጉዟቸውን ይቀጥላሉ። ሁልጊዜም የሚያልፉት በዛ መንገድ ነው። ሁልጊዜም አሮጊቷ ቆሻሻ ይደፉባቸዋል። ሁልጊዜም ማራግፈው በፈገግታ ጉዟቸውን ይጀምራሉ። አንድ ቀን በዛ መንገድ ሲያልፉ አሮጊቷ ቆሻሻ አልደፉባቸውም። ከዛ ቆም ብለው ማሰብ ጀመሩ። ቅዱስ ሰው ስለሆኑ ወዲያው ርኅራኄ በውስጣቸው አደረ። አሮጊቷ ምን ሆነው ይሆን ብለው ማሰብ ጀመሩ። ደረጃውን ወጡና የአሮጊቷ በር ላይ ቆመው እማማ ሁሉ ነገር ሰላም ነው? ምን ነው በጤና ነው ዛሬ ቆሻሻ ያልደፉብኝ ወይስ አንድ ነገር አጋጠሙት? ሁሉ ነገር ሰላም እንዲሆን እመኝልዎታለሁ አላቸው። አያችሁ፣ እስልምና ተቀበላችሁም አልተቀበላችሁም ለእሳቸው ምንም ለውጥ የለውም። እስልምና ለተቀበሉትም ላልተቀበሉትም ሰዎች ርኅራኄያቸው አንድ አይነት ነው። ይህ ትክክለኛ የቅዱሳን ባህሪ ነው። አንድ በሌሎቹ የሚናደድ፣ ሌሎቹን የሚጠላ፣ ሌሎቹን የማይወድ ሰው በፍጹም የሃይማኖት አስተማሪ መሆን አይችልም። አንድ ቅዱስ ሰው ለሁሉም ገደብ የሌለው ፍቅር ሊኖረው ይገባል። ሌላ ገጠመኝ በነቢዩ መሐመድ ሕይወት ውስጥ። ሰዎች ቁርአንን ለመድገም መስጊድ ውስጥ ተሰብስበው ነበር። ከመካከላቸው አንዱ ሊያነብ ወደፊት መጣ። ይህ ሰው የስኳር በሽታ ሳይኖርበት አይቀርም መሰለኝ ሽንቱ በጣም ወጠረውና እዚያው ሊለቀው ሆነ። ወደ ውጭ ለመውጣት እንኳን ጊዜ አልሰጠውም፣ ምንም መቆጣጠር አልቻለም። ከዛ ወደ መስጊዱ ጥግ ላይ ሽንቱ አመለጠው። እዚያ የተሰበሰቡት ሰዎችም የተቀደሰ መስጊዳችንን አበላሸ፣ ይህ መስጊድ መሽኛ ቦታ አይደለም፣ አንተ እርጉም እያሉ ዱላ ይዘው ሰውየውን ሊደበድቡት ማሳደድ ጀመሩ። ከዛ ነቢዩ መሐመድ አዩና ሰዎቹን ማንን ነው ለመደብደብ የምትወረሩት? ይህ ሰው እንደሆነ በጣም በሽተኛ ነው። ይህን ያደረገው አውቆ ሳይሆን ከአቅሙ በላይ ስለሆነበት ነው። እንዴት በበሽተኛ ትፈርዳላችሁ? ብለው ሰዎቹን ገሰጹና ራሳቸው ተነስተው በባልዲ ውሃ ሽንቱ ላይ እየደፉ ቦታውን ማጽዳት ጀመሩ። በጣም ከፍተኛ ርኅራኄ ያላቸው ሰው ናቸው። ለሁሉም እኩል ፍቅር ነው የሚሰጡት። የእስልምና ሃይማኖት ተከታታይ ሆኑ ወይም አልሆኑ ለእሳቸው ምንም ለውጥ የለውም። ቁርአንን ለመድገም መስጊድ የመጣው በሽተኛ ሰውዬ እስላም ነበር። ቆሻሻ የሚደፉባቸው አሮጊት የእስልምና ሃይማኖት ተከታታይ አልነበሩ። ነገር ግን ነቢዩ መሐመድ ለሁሉም እኩል ፍቅር ነው የሚሰጡት። እንደዚህ አይነት በርኅራኄ የተሞላ ፍቅር የሁሉም ቅዱሳን መሠረታዊ ባህርይ ነው። እንዲሁም አንድ ሰው እኔ የቡዳ ተከታይ ነኝ ይላል። በጣም ጥሩ። የቡዳ ትምህርት ተከታይ መሆን በጣም ቆንጆ ነው። ሙሉ በሙሉ ከአእምሮ ጉድፍ የነጻ የበራሰው። ግን አሁንም እምነቱ ጭፍን ከሆነ ምንም ዋጋ የለውም። በጠዋት ተነስቶ ሁለት እጁን ደረቱ ላይ አገናኝቶ ቡዳን ሰረናን ገቻሚ በቡዳ ከለላ አደርጋለሁ፣ በቡዳ ከለላ አደርጋለሁ፣ በቡዳ ከለላ አደርጋለሁ። ሶስት ጊዜ በቡዳ ከለላ አድርጌያለሁ። ስለዚህ ቀኑን ሙሉ የፈለግኩትን ነገር ማድረግ እችላለሁ። የፈለግኩትን ለማድረግ የፈቃድ ወረቀት ተሰጥቶኛል። ካለበለዚያማ ምን በእሱ ስር ከለላ አስወሰደኝ? እሱ ነፃ ካላወጣኝማ ከለላ በእሱ ስር መውሰዴ ምን ጥቅም አለው? የፈለገው አስቀያሚ ጥፋት ባጠፋ እሱን ነፃ ማውጣት አለበት ብለው ያስባሉ። ይህ አሁንም እብደት ነው። በእኔ ከለላ አድርጉ ሲል ምን ለማለት እንደፈለገ እንዲገባቸው ያስፈልጋል። ባህርይ፣ በብርሃናዊ ባህርይ ከለላ አድርጉ ማለት ነው። ማለትም ይህንን ያለኝን ባህሪ በእናንተ ውስጥ አሳድጉ። ነፃ የሚያወጣችሁ እኔ ሳልሆን የራሳችሁ ብርሃናዊ ባህርይ ነው። ይህ ብቻውን ከሁሉም መከራ ነፃ ያወጣችኋል። በራሳችሁ ብርሃን፣ በራሳችሁ ነፃ አእምሮ ከለላ ማድረግ አለባችሁ። ይህንን ባህሪ በራሳችሁ ላይ አዳብሩ። እንዲህ ካደረጋችሁ በቡዳ ከለላ አደረግኩኝ ማለት ትርጉም አለው። ካለበለዚያ ግን ጭፍን እምነት ይሆናል። እሱ ሃይማኖት ለመመስረት ዓላማ አልነበረውም። እሱ በቡዳ ከለላ አደርጋለሁ የሚሉ ሰዎች ብዛት እያደገ እንዲሄድ፣ ይህ ሃይማኖት እንዲስፋፋ ፍላጎት አልነበረውም። የእሱ ዓላማ በርኅራኄ ሰዎችን ከመከራ ነፃው ለማውጣት ነበር። ሰዎች የዚህኛው ወይም የዛኛው ሃይማኖት ሊሆኑ ይችላል። የዚህኛው ኅብረተሰብ ወይም የዛኛው ኅብረተሰብ ሊሆኑ ይችላሉ። የዚህኛው አገር ወይም የዛኛው አገር፣ የዚህኛው ጾታ ወይም የዛኛው ጾታ ሊሆኑ ይችላሉ። ይህ ምንም ልዩነት አያመጣም። መከራ የትም አለ። የቡዳ ብርሃናዊነት የነፃነት ጎዳናን ማስተማር ነው። በብርሃናዊነቱ ምክንያት ይህንን ጎዳና አገኘና እሱ ራሱ በራ፣ ማለትም ከአእምሮ ግድፍ ነፃ ወጣ። ከዛ በርኅራኄ መንገዱን አሳየን እና በዚህ ጎዳና የማትራመዱ ከሆነ እምነቱ ጭፍን ይሆናል፣ ምንም አይረዳም። እሱ እንዴት ቡዳን ማመስገን እንዳለብን አስተምሮናል። ቡዳ የሰው ስም አይደለም። የእሱ ስም ጎተማ ነው። ቡዳ ማለት የብርሃናዊ ባህርይ ማለት ነው። አእምሮ ከጉድፍ ነፃ የወጣ ሰው ማለት ነው። ስለዚህ ጎተማ ብቻ ሳይሆን ማንኛውም ሰው ሊበራ ይችላል። ብርሃናዊነት የአንድ ሰው ብቻ ንብረት አይደለም። እሱ እንደሚለው ከሆነ ከእኔ በፊት እልፍ አላፍ ቡድሃዎች ነበሩ፣ ከእኔ በኋላም እልፍ አላፍ ቡድሃዎች ይኖራሉ። ስለዚህ እንዴት ለቡድሃዎች ክብር እንደሚሰጥ ያስተምረናል አባባሉ በመምህር ጎይንካ ድምፅ
የች ቡድሃ አቲታቸ የች ቡድሃ አናገተ ፓቹፐናቸ የ ቡድሃ አህን ቦንዳሚ ሰበዳ።
ከኔ በፊት ለነበሩት ቡዳዎች በሙሉ አቲታ፣ ከኔ በኋላ ለሚመጡት ቡዳዎች አናገታ። ፐቹፓናቼ የቡዳ፣ በአሁኑ ሰዓት ምናልባት ለሚኖሩት ቡዳዎች አም ቫንዳሚ ሰበዳ፣ ላለፉት፣ አሁን ላሉት፣ እንዲሁም ለሚመጡት ቡዳዎች ጠቅላላ ክብሬን አደርሳለሁ። በዚህ አይነት መልክ ክብር ከሰጣችሁ ራሳችሁን በማታውቁት ሃይማኖት ውስጥ አትዘፍቁም ማለት ነው። እንዲያውም ነገሩ ግልጽ ስለሚሆንላችሁ የብርሃናዊነት ባህሪ በውስጣችሁ ለማሳደግ ብርታት ያድርባችኋል። እንዲሁም እንዴት ለቡዳ ክብር እንደምንሰጥ ሲያስረዳ
ናሞ ተስ ባገበቱ አርሃቱ ሰማ ሰምቡድደስ
ናሞ ተስ። ይህን አይነት ባህሪ ላለው ለማንኛውም ሰው ክብሬን አቀርባለሁ። ከአምሮ ግድፍ ሙሉ በሙሉ ነፃ ይወጣ በራሱ ጥረት ይበራ ሁሉም ነገር የተገለጸለት እንደዚህ አይነት ሰው ክብሬን ያቀርባለሁ። ክብር መስጠት ፑጃ ይባላል። ሁለት አይነት ፑጃ አለ። አንዱ ሳሚሼ ፑጃ ማለትም ንጹህ ያልሆነ ፑጃ ማለት ነው። ይህም የቡዳ ምስል አስቀምጠው ከስሩ አበባ ፍራፍሬ እጣን ይበትናሉ ከዛ ይሰግዳሉ እናም ለቡዳ ክብር ያቀርብኩ ነው ይላሉ። ይህ ንጹህ አይደለም። ትምህርቱን ወደ ሃይማኖት ይቀይረዋል። ሌላው ኒራሚሼ ፑጃ ንጹህ ፑጃ
ኢማየ ዳማኑ ዳማ ፓቲፓቲያ ቡዳን ፑጄሚ
ፑጃ የማደርገው ወይም ለቡዳ ክብር የምሰጠው በዳማ ጎዳና በመራመድ ነው። ከጓጎለው ወደ ረቂቁ አእምሯችሁን ለማጥራት ራሳችሁን ከመጥፎ ነገር በማቀብ ማለትም በሲላ ለመመዱን ጀመራችሁ። ከዛ ረቀቅ ወዳለው የዳማ ክፍል አእምሮን ማሰባሰብ ወይም ሰማዲ ተጓዛችሁ። ከዛ እንደገና ረቀቅ ወዳለው ክፍል ተሸጋገራችሁ እውቀት ወይም ፓኛን ለማመዱና ይህን ደግሞ ተሻግራችሁ ኒባናን በተግባር ታያላችሁ። ኒባና በጣም ረቂቁና የመጨረሻው እውነት ነው። በእንደዚህ አይነት ነው ለቡዳ ክብር የምትሰጡት። ዳማኑ ዳማ ፓቲፓቲያ ቡዳን ፑጄሚ። ትምህርቱ ማለትም ዳማ በጣም ግልጽ መሆን አለበት። ለአንድ ሰው ክብር ሲሰጥ ወይም በዛ ሰው እምነት ካደረብን ያ እምነት ጭፍን መሆን የለበትም። ያለበለዚያ ምንም ዋጋ የለውም። እንዲሁም ለቡዳ ክብር ስንሰጥ ምን አይነት ባህሪዎች እንዳሉት በደንብ ማስታወስ አለብን። የቡዳ ባህሪዎች የሚከተሉት ናቸው።
ኢትፒሶ ቡጋባ አርሃን ሰማ ሰምቡዱ ವಿದ್ಯಾ ಚರಣ ಸಂಪನ್ನ ಸುಗತೋ ಲೋಕವಿದು ಅನುತ್ತರೋ ಪುರುಷ ಧಮ್ಮ ಸಾರಥಿ ಸತ್ತಾ ದೇವ ಮನುಷ್ಯಾನಂ ಬುದ್ಧೋ ಭಗವಾತಿ
ಇತಿಪಿಸೋ ಭಗವ ಅಸು ಭಗವಾನು ಭಗವ ಮಂದನು ಬಲ್ಲಫುತ 5 ಕಫಲ ಜಮನುಸ್ತ್ ಹಿಂದ್ ಯಜಿಹಿನ್ ಕಾಲಾ ತರ್ಗುಮ್ ರಸ್ತವಲ್ಲಿಕ್ በአሁኑ ሰዓት ልክ እንደ ክረምት እንቁራሪት ባጋባ ነኝ ባዮች በየቦታው ተተረፍርፈዋል። ሁሉም እኔ ባጋባ ነኝ ይላል። የዛሬ 25 ዓመት ክፍለ ዘመን ግን ባጋባ ማለት ባጋራጎ ቲባጋቡ፣ ባጋዶሶ ቲባጋቡ፣ ባጋሞሆ ቲባጋቡ። ራጋ ፍላጎት ወይም ጉጉትን ያወደመ፣ ዶሻ ጥላቻን ያወደመ፣ ሞሃ ድንቁርናን ያጠፋና በነጻነት ህይወት ውስጥ የሚኖር ነው ባጋባ የሚባለው። አጠቃላይ ያምሮ ግድፍ ካልተወገደ አንድ ሰው ራሱን ባጋባ ነኝ ቢል የተሳሳተ ነው። ቡዳ ባጋባ ነው። በዚህ አይነት ባህሪ ሞራል ይዛችሁና ይህን ባህሪ በራሳችሁ ውስጥ ለማሳደግ ትሞክራላችሁ። ቀስ በቀስ ከራጋ መጓጓት እየተላቀቃችሁ ነው። ቀስ በቀስ ከዶሻ ጥላቻ እየተለቀቃችሁ ነው። እንዲሁም ቀስ በቀስ ከሞሃ ድንቁርና እየተላቀቃችሁ ነው። ይህን ስታደርጉ በትክክል ለቡዳ ክብር እየሰጣችሁ ነው ማለት ነው። ትክክለኛ የቡዳ ትምህርት ተከታታዮች ናችሁ። ወደ ቡዳ ባህሪ እንመለስና አራሃን፣ አሁንም የጥንት የህንድ ቋንቋ አሪ ማለት ጠላት፣ ሃም ማለት ደግሞ ገዳይ ማለት ነው። ጠላቶቹን ሁሉ የገደለ እንዴት የሰላማዊ መሪ ሆኖ ሌላ ሰው ይገላል? ቢሆንም ሁሉንም ጠላቶቹን ገሏል ይባላል። ለመሆኑ ጠላቶቻችን እነማን ናቸው? ምንም አይነት ውጫዊ ጠላት የለም። ጠላቶቻችን የራሳችን የአእምሮ ግድፎች ናቸው። ሁሉንም ያምሩ ግድፎች አውጥቶ ነፃ የሆነ አራሃን ሆነ ይባላል። ይህ ሰው ሁሉንም ጠላቶቹን ገሏል ማለት ነው። ሌላ ባህሪ ሳማ ሳምቡዶ በራሱ ጥረት ራሱን ነጻ ያወጣ። ማንኛውም ሰው ነጻ መውጣት የሚችለው በራሱ ጥረት ነው። አንድ ሰው ምንም አይነት ጥረት ሳያደርግ ብቻ በተአምር ወይም አንድ የማይታይ ኃይል ንጻ እንዲያወጣው መጠበቅ ማለት የቡዳ ትምህርት አልገባውም ማለት ነው። ሳማ ሳምቡዶ እያንዳንዱ ሰው ራሱን ለማዳን ራሱን ነጻ ለማውጣት ራሱን ለማብራት መታገል አለበት። ኢቲፒሶ ባጋባ አራሃን ሳማ ሳምቡዶ ቪጃ ቸረነ ሳምፓኖ። አንድ ሰው ቪዲያ እንዲሁም አቸረና ሙሉ በሙሉ እውቀት እንዲኖረው ያስፈልጋል። ይህ ማለት በትምህርት ደረጃና ቀጥተኛ ተግባራዊ እውቀት ትምህርቱ ገብቶት በዕለት ተዕለት ሕይወቱ ላይ መጠቀም መቻል አለበት። ይህ የቡዳ ባህሪ ነው። የታቫዲ ተታካሪ የታካሪ ተታቫዲ የሚናገረውን ያህል በሕይወቱ ላይ ይለማመዳል። እንዲሁም የሚለማመደውን ያህል ብቻ ያወራል። ከዛ በላይ ማውራት አይችልም። ከችሎታው በላይ አያወራም። ለዚህ ነው እሱ ተታገታ የተባለው። ማለትም በነጻነት ጎዳና ላይ ያለውን እውነት ጠቅላላ በራሱ ላይ የቀመሰ የመጨረሻው እውነት ድረስ የተጓዘ ማለት ነው። ስለዚህ የቡዳ ትምህርት ተከታዮች ነን ካልን መንገዱን ደረጃ በደረጃ ደረጃ በደረጃ እውነትን ተመርኩዘን መጓዝ አለብን። ቪጃ ቸረነ ሳምፓን ነው። ሌላ ባህሪ ሱጋቱ። በዚህ ሰው ላይ የሚወሰድ ማንኛውም እርምጃ ትክክለኛ እርምጃ ነው። በአካላዊ ደረጃ፣ በቃላት ደረጃ እንዲሁም በአእምሮ ደረጃ ሌላ ፍጥሩን የሚጎዳ ምንም አይነት ነገር አያደርግም። እኛም ይህንን ባህሪ በራሳችን ላይ ማሳደግ አለብን። እያንዳንዷ እርምጃችን፣ እያንዳንዷ ተግባራችን ለሌሎች ጥሩ መሆን አለበት። ተግባራችን ሌሎችን በፍጹም መጉዳት የለበትም። ሌላ ባህሪ ሎካቪዶ፣ አጠቃላይ የተፈጥሮ እውነትን በአካሉ ድንበር ላይ ያየ። እኛም የተፈጥሮ እውነትን በራሳችን አካል ድንበር ውስጥ እያየን ነው። በተጨማሪ ቡዳ አጠቃላይ የሕይወት ዘመኑን በከፍተኛ ርኅራኄ ሕዝቡን ሲያገለግል 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 ነው የኖረው። በ35 ዓመቱ በራ። በ80 ዓመቱ አረፈ። ለ45 ዓመት ያህል ቀንና ሌሊት ሕዝቡን ሲያገለግል ነበር። ሁሉም ቦታ በስቃይ የተሞላ ነው። ሁሉም ሰዎች እንዳሉ መከረኞች ናቸው። የንብ ቴክኒክ አገኘ። ሁብ ጎዳና አገኘ። እና ከርኅራኄ የተነሳ ሰዎችን ሲያገለግል ሲያገለግል ሕይወቱን አሳለፈ። ማታ 2 ወይም 3 ሰዓት ያህል ቢተኛ ነው። እሱንም ጋደም ብሎ የሰውነት ስሜቱን እንዳጤነ ነው። በተቀረው ጊዜ ማገልገል ማገልገል፣ እድሜ ልኩን እንዳገለገለ አሳለፈ። አሁን 80 ዓመቱ መጣ። ከሶስት ወር በኋላ ይህን አካሌን ትቼ እሄዳለሁ ብሎ አሳወቀ። የት ሄዶ ማረፍ እንዳለበት አሰበና ኩሺናጋር የሚባል በመካከለኛው የደቡብ ህንድ ውስጥ የሚገኝ ትልቅ ከተማ ውስጥ ለማረፍ ወሰነ። የነበረበት ቦታ ምስራቃዊ የህንድ ክፍል ውስጥ ነበር። የተባለበት ቦታ እንደደረሰ በዚህኛው የሙሉ ጨረቃ ምሽት የምሽቱ መጨረሻ ላይ የመጨረሻ ትንፋሽን ተነፍሳለሁ አለ። ከዛ እሱ የግል አገልጋይ አናንዳ በጭንቅላት ውስጥ የሆነ ሐሳብ መጣበት። ነገ ቀኑ ሲሰብር ቡዳ በሕይወት አይኖርም እና በዚህ ከተማ ውስጥ ደግሞ እጅግ በጣም ብዙ ተከታዮች አሉት። እነሱ ከተማ ድረስ መጥቶ በሕይወት እያለ ካልተሰናበቱት ይህ ብዳና እንዳቢነግረን ኖሮ በሕይወት እያለ እንሰናበተው ነበር ብለው ይቅሱኛል። ስለዚህ ለከተማው ማሳወቅ የኔ ኃላፊነት ነው ብሎ ወሰነና ወደ ከተማው ሄዶ ለአንድ ሁለት ሰዎች ሁናቴውን አስረዳ። ከዛ ዜናው ልክ እንደ ዱር እሳት ባንዴ ከተማውን አዳረሰው። ወደ ህዝቡ በብዛት መጉረፍ ጀመረ። ነገ ጠዋት በሕይወት አይኖርም፣ ስለዚህ አሁኑኑ ሄደን እንሰናበት እያሉ መምጣት ጀመሩ። አናንዳ እንዴት እንደሚያስተናግድ ሁሉ ነገር ግራ ገብቶት ነበር። እባካችሁ ሰልፍ ያዙና እየተሰናበታችሁ ለሌሎቹ መንገድ ልቀቁ፣ እየተሰናበታችሁ ለሌሎቹ መንገድ ልቀቁ እያለ ያስተናግዳል። የመጀመሪያው የሌሊት ክፍል አለፈ። የሁለተኛው የሌሊት ክፍል አለፈ። አሁን የመጨረሻው የሌሊት ክፍል እያለቀ ነው። ከትንሽ ደቂቃዎች በኋላ የመጨረሻውን ትንፋሽ ይተነፍሳል። ነገር ግን ሰው አሁንም መግረፍ አላቆመም። በድንገት የሰልፉ የመጀመሪያው ላይ ያለው ሰው አልንቀሳቀሰም አለ። ምክንያቱም ሲጠይቅ፣ እኔ አሁን ይህን አካል እጄ እንድሰናበት ነው የምትፈልጉት? ምን ጥቅም አገኝበታለሁ? እኔ የምፈልገው ይህን ቴክኒክ እንዲያስተምረኝ ነው። እሱ ሙሉ በሙሉ እንደበራ አውቃለሁ። ቴክኒኩን በደንብ ያውቃል። እሱ ከሞተ በኋላ እናንተ በትክክል ታስተምሩ አታስተምሩ እርግጠኛ አይደለሁም። ስለዚህ አሁኑኑ በሕይወት እያለ መማር ፈልጋለሁ አለ። ከዛ አናንዳ፣ ኧረ እባክህ ሊያልፍ ትንሽ ደቂቃዎች ናቸው የቀሩት፣ ዳማን ለማስተማር በቂ ጊዜ የለውም ቢለው ሰውየው አልንቀሳቀስም አለ። እሺ አንተ የማትሰናበት ከሆነ ለሌሎቹ መንገድ ልቀቅ ቢሉት እምቢ። ወይ ሰናበት ወይ እንቀሳቀስ። ቆሞ ሲከራከር ቃላቶቹ የቡዳ ጆሮ ጋር ደረሱ። አንድ ሰው ወንዝ ድረስ መጥቶ ጥማቱን ለማርካት ትንሽ በእጄ ውሃ ስጡኝ ሲል፣ አይቻልም፣ ጥምህን ማርካት አትችልም፣ ውሃ መውሰድ አትችልም፣ ብቻ ወንዙን ተሳልመ ሂድ እንደማለት ነው። ወንዙ መፍሰስ ጀመረ። የርህራሄ ወንዝ መገንፈል ጀመረ። አናንዳ ተወው፣ ይለፍ፣ ይህ ዳማ ያስፈልገዋል። ዳማን ለመማር ትክክለኛው ሰው ነው ላከው ወደ እኔ ያለው። ከዚያ የመጨረሻ ትንፋሹን እየተነፈሰ ዳማን ማስተማር ጀመረ። ቢያንስ አንድ ተጨማሪ ሰው ዳማን ማግኘት አለበት። ምንም ጊዜ በከንቱ መጥፋት የለበትም። ሁሌ ሰዎችን እንዳገለገለ ስለ ራሱ ደህንነት ምንም ሳይጨነቅ ሕዝብን እንደረዳ ኖረ። እና አንድ ሰው በትንሹ እንኳን እንደዚህ አይነት ርህራሄ፣ ፍቅር፣ በጎ አድራጎት፣ ሌሎችን አስቀድሞ መርዳት በራሱ ላይ ካዳበረ፣ አዎ የቡዳ ተከታይ ነኝ ማለት ትርጉም አለው። ካለበለዚያ ግን ተራ ቅዳሴ ነው፣ ምንም ዋጋ የለውም። እንዲሁም አንድ ሰው በዳማ ከለላ አደርጋለሁ፣ በቡዳ ትምህርት ወይም ዳማ ከፍተኛ እምነት አለኝ ቢል፣ የትኛው ዳማ እንደሆነ ሳይገባው ዝም ብሎ በዳማ ከለላ አደርጋለሁ ቢል ምንም ዋጋ የለውም። በዳማ ከለላ አደርጋለሁ ማለት የዳማን ሕይወትን መኖር ማለት ነው። ዳማን በእናንተ ውስጥ ማሳደግ ማለት ነው። ሲላ፣ ሰማዲ፣ ፓኛን በውስጣችሁ ካጎለበታችሁ፣ አዎ በዳማ ከለላ አደርጋለሁ ማለት ትርጉም አለው። ካለበለዚያ ዓላማ ቢስ፣ ትርጉመ ቢስ ነው። እና የትኛው ዳማ? ዳማ ወገናዊ አይደለም። ዳማ የሃይማኖት ድርጅት አይደለም። ዳማ የተፈጥሮ ሕግ ነው። ሁሉንም ያቀፈ ሁለገብ ሕግ ነው። አንድ ሰው ሕይወቱን ከተፈጥሮ ሕግ ጋር አስተካክሎ ከኖረ፣ አዎ በዳማ ከለላ አድርጌያለሁ ማለት ትርጉም አለው። ቡዳ የዳማ ባህሪ ምን እንደሆኑ አስረድቷል። ዳማ ስድስት ባህሪዎች አሉት። እነዚህ ባህሪዎች በውስጥ እየጎለበቱ መምጣታቸውን አንድ ሰው ራሱን መመርመር አለበት። ካለበለዚያ በዳማ ስም ያልሆነ እምነት ወይም ሃይማኖት ውስጥ እንዳትዘፈቁ። የመጀመሪያው ባህሪ ስቫካቶ ባጋባቶ ዳሞ። ስቫካቶ በግልጽ ተዘርዝሮ መረዳት መቻል አለበት። ምንም ድብቅ ምስጢር ሊኖረው አይገባም። ምንም የቃላት ጂምናስቲክ መኖር የለበትም። በጣም ቀላል ስለሆነ ተራ ሰው መረዳት እንዲችል በቀላል ቋንቋ ማስረዳት መቻል አለበት። ሰዎች በደንብ ካልተረዱት ሊከታተሉት አይችሉም። ይህ የፈላስፋዎች ጨዋታ አይደለም። ይህ ሰዎች ተረድተውት እንዲገባቸውና እንዲለማመዱት ያስፈልጋል። ስለዚህ ነው የመጀመሪያ ባህሪ ስፋካቶ የሆነው። ሁለተኛው ባህሪ ሳንዲቲኮ ማለትም በቀጥታ በራሳችሁ ላይ የምታዩት እምነት። ይህ ዳማ ነው። ነፃ በወጣ ሰው ወይም በበራ ሰው የታየው እምነት የእናንተ እምነት አይደለም። ከመጽሐፍ ያነበባችሁት እምነት የእናንተ እምነት አይደለም። በአስተማሪያችሁ የታየው እምነት የእናንተ እምነት አይደለም። የራሳችሁ እምነት ሳንዲቲኮ፣ በራሳችሁ አይን ያያችሁት፣ በራሳችሁ ሰውነት የቀመሳችሁት ቀጥተኛ ልምድ። ደረጃ በደረጃ በተግባር በራሳችሁ ላይ የምታዩት እውነት። መጀመሪያ በጣም የጓጎለ እውነት ሊያጋጥማችሁ ይችላል። ምንም ችግር የለውም። ይህ የእናንተ እውነት ነው። ይህ የራሳችሁ ቀጥተኛ ልምድ ነው። ከዛ በጎዳናው እየተጓዛችሁ ስትሄዱ የረቀቀ እውነት ማየት ትጀምራላችሁ። አጠቃላይ የሰውነትንና የአእምሮን መስክ ከፈተሻችሁ በኋላ በአእምሮና በአካላችሁ ውስጥ የሚገኘውን እውነት ሙሉ በሙሉ ካያችሁ በኋላ አእምሮና አካልን ተሻግራችሁ ሌላ ከአእምሮና ከአካል ውጭ የሆነ እውነት ትቀምሳላችሁ። ስፋካቶ፣ ባጋባቶ፣ ዳሞ፣ ሳንዲቲኮ፣ አካሊኮ። አካሊኮ ሌላው የዳማ ባህሪ ነው። ዳማን መለማመድ ከጀመራችሁ ውጤት ለማግኘት ጊዜ መውሰድ የለበትም። አሁን ተለማመዱና ውጤቱን ከሞት በኋላ ታገኛላችሁ የሚባል ነገር የለም። ይህን ወይም ያንን ቅዳሴ ቀድሱና ከዛ ሰባተኛው ወይም 11ኛው መንግስተ ሰማያት ላይ ትወለዳላችሁ ብሎ ነገር የለም። ማን ነው እስቲ ከሰባተኛው ወይም ከ11ኛው መንግስተ ሰማያት መጥቶ ይህንን እና ያንን ነገር ስላደረግኩኝ ነው እዛ የተወለድኩት ብሎ የሚያስረዳኝ? ሁሉም ጥቅም የለውም። ዋናው አሁኑኑ የምታገኙት ጥቅም ነው። እርግጥ ነው ከሞት በኋላም ጥቅም ይገኛል። ነገር ግን ስለ እሱ አሁን አናውራ። አሁን ምን ጥቅም እያገኛችሁ ነው? በዳማ ጎዳና መጓዝ ጀምራችኋል። ስለዚህ ጥቅም ማግኘት አለባችሁ። እንደዛ ከሆነ ነው ንጹህ ዳማ እየተከታተላችሁ እንደሆነ የምታውቁት። ጥቅም እያገኛችሁ ካልሆነ ንጹህ ዳማ አይደለም ማለት ነው። አንድ ሰው ቀኑን አስረዝሞ ቼክ ቢጽፍልኝ ምን ዋጋ አለው? ቀኑ የተራዘመ ቼክ ከዳመና በላይ ባለው ባንክ ቤት። የባንክ ቤት ደግሞ የለም። ታዲያ ቼኩን የት እጄ ነው ወደ ገንዘብ የምለውጠው? አንድ ሰው አሁኑኑ ጥቅም ማግኘት አለበት። አካሊኮ እናንተ በምታደርጉት ጥረትና በዛ ምክንያት በሚገኘው ፍሬ መካከል ምንም አይነት የጊዜ ክፍተት መኖር የለበትም። አካሊኮ በአንድ ሰው ህይወት ውስጥ ለውጥ አሁኑኑ መታየት መጀመር አለበት። በትክክለኛ በጎዳናው መራመድ ከጀመራችሁ አሁኑኑ እዚቹ ለውጥ መጀመር አለበት። የተሻለ ለውጥ፣ ጥሩ ለውጥ። ኤሂፓስቲኮ ሌላው ጠቃሚ ባህሪ ነው። አንድ ሰው በትክክል በዳማ ጎዳና መራመድ ከጀመረ ትክክለኛ ዳማ መሆኑን መመርመር አለበት። ኤሂፓስቲኮ ቃላት በቃላት ሲተረጎም ኑና በራሳችሁ አይን ይዩት፣ ኑና ራሳችሁ መርምሩት ማለት ነው። ኤሂፓስቲኮ ሰዎች እንደዚህ አይነት ኮርስ በሚሳተፉበት ጊዜ አንዳንዶቹ በአራተኛው ቀን፣ አንዳንዶቹ በአምስተኛው ቀን፣ አንዳንዶቹ ደግሞ በስድስተኛው ቀን፣ ኦ ምን አይነት ቆንጆ ቴክኒክ ነው፣ ይህን እናቴ ማድረግ አለባት፣ አባቴ ማድረግ አለበት፣ እገሌና እገሌ ቢያደርጉት እያሉ ያስባሉ። ከዛ በድንገት ሲያስተውሉ ኦ እዚህ የመጣሁት ትንፋሼን ወይም የሰውነት ስሜቴን ላጤን ነው፣ ስለ ዘመዶቼ በኋላ አመጣበታለሁ ይላሉ። ከዛ እንደገና ትንሽ ቆይቶ ኦ እገሌና እገሌ በጣም ምስኪን ሰዎች፣ ይህን ቴክኒክ መቼም ቢያገኙ በጣም ይጠቀማሉ እያሉ አሁንም ማሰብ ይጀምራል። ይህ ኤሂፓሴኮ ይባላል። ይህ አንዱ የዳማ ባህሪ ነው። እዚህ የውቀት ጨዋታ እየተጫወታችሁ አይደለም። እምነታዊ ወይም ስሜታዊ ጨዋታ ላይ አይደላችሁም። አንድ እውነት በትክክል እየቀመሳችሁ ነው። እነኚህ ንግግሩ መቼም በጣም ቆንጆ ነበር የሚሉት እንደው ዝም ብለው የውቀት ጨዋታ ሲጫወቱ ጊዜያቸውን አባክነው ይሄዳሉ። ምን ንግግሩ ጥሩ ነበር? ዳማ ጥሩ ነበር እንጂ። ዝም ብላችሁ ወሬ ብቻ ካደረጋችሁት ምንም አይረዳችሁም። ሰዎች እዚህ ሜዲቴሽን ለመለማመድ ይመጣሉ እና ጠንክረው ከሰሩ በኋላ ልምዱን ለራሳቸው ይዘው መቀመጥ አያስችላቸውም። ልክ 10ኛው ቀን ሲያልቅ ለሚያገኙት ተቅላላ ምን አይነት ቴክኒክ መሰለ? እኔ ቀምሼው በጣም ይጣፍጣል። እናንተም ሂዱና ሞክሩት። እኔ እረቶኛል። በእናታችሁ ሞክሩት እያሉ ይለምናሉ። ይህ አንድ ሰው ዳማን በደንብ መቅመሱን አለመቅመሱን ያስረዳል። በደንብ ከቀመሰ ጥሩ ውጤት ያገኝበታል። እና ጥሩ ውጤት ሲያገኝበት ደግሞ ይህን ጥሩ ውጤት ለሌሎቹ ለማካፈል ይሞክራል። የጽሑፍ ችሎታ ካለው ሰዎች በብዛት እንዲያውቁት በጽሑፍ ለማሳወቅ ይሞክራል። ምክንያቱም እንደዚህ አይነት ቴክኒክ እንዳለ ብዙ ሰዎች አያውቁም። ንግግር የማድረግ ችሎታ ካለው ደግሞ በአጋጣሚ ስለ ቴክኒኩ ገለጻ ያደርጋል። ደግሞ የገንዘብ አቅምም ካለው ሰዎች በብዛት እንዲሳተፉ ለመርዳት ይሞክራል። ይህ ድርጅቱን ለማሳደግ የተነደፈ ዘዴ አይደለም። ትንሽ ድርጅት አለን፣ እስቲ ብዙ ሰው አሰባስበን እናሳድገው ለማለት አይደለም። የትም ብትሄዱ ህዝቡ በመከራ የተዘፈቀ ነው እና ብዙ ሰዎች ይህንን ቴክኒክ በተለማመዱ ቁጥር ከመከራቸው ነፃ እየወጡ ይሄዳሉ። አንድ ሰው ይህን የሚያደርገው በከፍተኛ ርኅራኄና ፍቅር ተሞልቶ ነው። እንዲሁም አንዳንዱ እኔ በኩርስ ስሳተፍ ሁሉ ነገር ተሟልቶልኝ ነበር። ይህ የሆነው ሌሎች ሰዎች እርዳታ ስለሰጡ ነው። ይህ ብቻ አይደለም፣ በጣም ብዙ ሰዎች በነፃ ለአስር ቀናት ሙሉ ሲያገለግሉኝ ነበር። ለዚህም ነው በእነዚህ 10 ቀናት በሰላም ተረጋግቼ ሜዲቴሽን መለማመድ ቻልኩት። ስለዚህ እኔም በተራዬ አንድ 10 ቀን ነፃ አገልግሎት መስጠት አለብኝ እያሉ ይመጡና ያገለግላሉ። ይህ ኤሂፓሴኮ ነው፣ የበለጠ ሰዎች መሳተፍ እንዲችሉ ማገዝ። አንድ ሰው ዳና ወይም እርዳታ ሲሰጥሩ ነው፣ ምክንያቱም ሰዎች በኮርሱ መሳተፍ ይችላሉ። ግን ከግል ጥቅም አኳያ ሲታይ የግልጋሎት ስጦታ የትኛይት ይሻላል? አያችሁ፣ ተፈጥሮ የሚቆጥርላችሁ በውስጣችሁ ያለውን ፍላጎት ነው። አንድ ሰው ገንዘብ ሲሰጥ ሰዎችን ከመከራ ነፃ ለማድረግ እየረዳ ነው። ገንዘብ ለተራበ ምግብ ለማግኘት፣ ለተጠማ ውሃ ለማግኘት፣ እንዲሁም ለታመመ መድኃኒት ለመግዛት ይሰጣል። ሁሉም በጣም ጥሩ ነው። ግን ዳማን ለማስተማር የሚሰጥ ገንዘብ ውድድር ውስጥ አይገባም። በጣም በጣም ጥሩ ስጦታ ነው። ምክንያቱም የእናንተ ፍላጎት ሰዎችን ካለባቸው መከራ አጠቃላይ ነፃ ለማውጣት ነው። የዳማ አገልግሎት ስጦታ ደግሞ ከገንዘብ ስጦታ ጋር ሲታይ የትና የት ይበልጠዋል። ገንዘብ ስትሰጡ ለመስጠት ያሰባችሁባት ጊዜ በጣም ጥሩ ጊዜ ነው። ምክንያቱም በዚያን ጊዜ የነበራችሁ የአእምሮ ዝንባሌ ጥሩ ነው። እንዲሁም ገንዘቡን አውጥታችሁ የሰጣችሁበት ጊዜ አሁንም ጥሩ ነው። ነገር ግን ግልጋሎት ስትሰጡ ለአስር ቀናት ያለማቋረጥ ስታገለግሉ በእያንዳንዷ ጊዜ ልባችሁ በደስታ እንደተሞላ ነው። ተመልከቱት፣ በጣም ብዙ ሰዎች ዳማ እያገኙ ነው። በጣም ብዙ ሰዎች ከመከራቸው ነፃ እየወጡ ነው እያላችሁ ትደሰታላችሁ። ለአስር ቀናት ያለማቋረጥ ፓራሚዎቻችሁን እያሳደጋችሁ ነው። የዳማ ዝንባሌ በውስጣችሁ እያዳበራችሁ ነው። ይህ በጣም ጥሩ ነው። ብዙውን ጊዜ ግልጋሎት የሚሰጡ እንደሚሉት፣ እንዲሁም እኔ በራሴ ልምድ እንዳገኘሁት፣ አንድ ሰው ግልጋሎት መስጠት ሲጀምር የራሱ ሜዲቴሽን እየተጠናከረ ይመጣል። ለአንድ ሰው ምግብ ስትሰጡ ተፈጥሮ እናንተም እንዳትራቡ ይረዳችኋል። በተመሳሳይ ሁኔታ ለሌላ ሰው ዳማ ስትሰጡ የናንተም ዳማ እየተጠናከረ ይመጣል። በእንደዚህ አይነት ሁኔታ የኤፒፓሲኮ ባህሪ በየጊዜው የበለጠ ሰው ዳማ ማግኘት እንዲችል እንዴት መርዳት ይችላልው ይያሉ ለሌሎች ማሰብ ሲጀምሩ ነው። ይህ ሰዎች በትክክል ዳማን እየተለማመዱ መሆኑን የሚገልጽ አንዱ ባህሪ አንዱ መለኪያ ሚዛን ነው። ሌላ ባህሪ ኦፓኔይኮ ትክክለኛ ዳማ ከሆነ እያንዳንዱ አርምጃ ወደ መጨረሻ ግብ ታስጠጋቸዋለች። ጎዳናው ልክ እንደ ቀጥተኛ አውራ ጎዳና ነው። ጠመዝማዛ መንገድ አይደለም። የሆነ ደረጃ ድረስ ሄዶ የሚያልቅና እንደገና ወደ ኋላ እንድትጠመዝዙ የሚያስገድድ መንገድ አይደለም። እያንዳንዱ አርምጃ ወደ መጨረሻው ግብ ታስጠጋቸዋለች። ይህ ኦፓኔይኮ ነው። አዲመን ከለያነ ካሪ ማዲመን ከለያነ ካሪ አንተመን ከለያነ ካሪ ሲጀመር ተቃሚ በመሃል ተቃሚ መጨረሻው ተቃሚ ሲላን ማለትም ግብረ ገባዊ ኑሮ ብቻ በትለማመዱ ጥቅም ያገኛችሁ እንደዳችሁ ይታወቃችኋል። ሰማዲ አምሮ ማሰባሰብን ስትለማመዱ የበለጠ ጥቅም ታገኛላችሁ። ፓኛ ያምሮ ማጥራትን ስትለማመዱ በጣም ብዙ ጥቅም ታገኛላችሁ። አምሮአችሁን አጥርታችሁ የመጨረሻው ግብ ጋር ስትደርሱ ቁጥር ስፍር የሌላቸው ጥቅሞች ታገኛላችሁ። እያንዳንዱ ደረጃ ጥሩ ውጤት ይሰጣል። ዳሞስት ምንም አይነት ጥረት በከንቱ አይቀርም። ይህ ኦፓኔይኮ ይባላል። ሌላው የዳማ ባህሪ ፓችታን ቬዲታቦ ቪኙሂቲ። ፓችታን ሁሉም ሰው ራሱ መጥቶ በራሱ ላይ ማየት አለበት። የትኛውም ወገን ይሁን የትኛውም ማህበረሰብ ይሁን ልዩነት አያመጣም። ዳማ ለሁሉም ነው። ማንኛውም ሰው ራሱ ተለማምዶ ጥቅም ማግኘት ይችላል። መጀመሪያ ወደዚህ የሃይማኖት ድርጅት ተቀየሩና ከዛ ይህ ድርጅት ይረዳቸዋል የሚባል ነገር የለም። እንደዚህ ከሆነ አንድ ትክክል ያልሆነ ነገር አለ ማለት ነው። ማንኛውም ሰው ከዳማ ጥቅም ማግኘት ይችላል። ራሳቸውን ሂንዱ ወይም ክርስቲያን ወይም ይሁዳ ወይም እስላም ወይም ቡድሂስት እያሉ ቢጠሩ ምንም ለውጥ የለውም። የሰው ልጅ የሰው ልጅ ነው። ሰዎች ካለማወቅ የተነሳ መጓጓት፣ ጥላቻ፣ ድንቁርና የመሳሰሉትን ያምሩ ጉድፎች ያመነጫሉ። በዚህ ምክንያትም ውስጣቸው በጣም ይረበሻል። በጣም መከረኛ ይሆናሉ። ይህ ጎዳና እነዚህን ያምሩ ጉድፎች በማስወገድ ሰዎችን ከመከራ ነጻ ያወጣል። ማንኛውም ሰው ቢለማመደው አንድ አይነት ውጤት ነው የሚያገኘው። ፓችታን ቬዲታቦ ቀጥተኛ ተግባራዊ ልምድ መሆን አለበት። ይህ የእውቀት ጨዋታ አይደለም። በአጠቃላይ ህንድ ከቡድሃ በፊት፣ በቡድሃ ጊዜ፣ ከቡድሃ በኋላ አንድ አይነት ትምህርት ነበር። ከመጓጓት ወጥመድ ነጻ አውጡ፣ ከጥላቻ ነጻ አውጡ፣ ከድንቁርና ነጻ አውጡ። ምንም አዲስ ነገር የለም። ያው ብቻ ሁሉም በእውቀት ደረጃ ነበር። በስሜታዊነት ደረጃ ነበር። ምንም አዲስ ነገር የተገኘ አይመስልም። ነገር ግን በጣም አዲስ ነገር ትምህርት ውስጥ ተጨምሮበታል። ምክንያቱም ይሄኛው ሰውዬ እንዴት ከመጓጓት እንደሚወጣ በተግባር ማሳየት ጀመረ። ከመጓጓት ነፃ መውጣት ትፈልጋላችሁ? በሰውነታችሁ ላይ የሚከሰተውን ስሜት አጥኑ። መጓጓት የሚጀምረው በሰውነታችሁ ላይ ደስ የሚል ስሜት መሰማት ሲጀምራችሁ ነው። ከጥላቻ ነፃ መውጣት ትፈልጋላችሁ? የሰውነት ስሜታችሁን አጥኑ። ጥላቻ የሚጀምረው በሰውነታችሁ ላይ ደስ የማይል ስሜት መሰማት ሲጀምራችሁ ነው። ኦ የሆነ ሰው በተግባር ማስተማር ጀመረ ማለት ነው። ይህ ፓችታን ቬዲታቦ ነው። ቬደና ወይም በሰውነት ስሜት ደረጃ ማስተማር። ቪኙሂ ማንኛውም ብልህ ሰው ይህን መለማመድ ይችላል። ይህ ለሁሉም ይሰራል። እና እነኚህ ባህሪዎች በደንብ ይግባችሁ። በጎዳናው መራመድ ከጀመራችሁ ጠቀሜታውን ወዲያውኑ ታገኙታላችሁ። እንዲሁም በሳንጋ ከለላ አደርጋለሁ ሲባል አሁንም በሰው ሳይሆን በሰውየው ባህሪ ማለት ነው። ማንኛውም በትክክለኛ ጎዳና የሚራመድ ሰው ሱ ፓቲፓኖ ባጋባቶ ሳባከሳንጎ ኡጁ ፓቲፓኖ ባጋባቶ ሳባከሳንጎ ናያ ፓቲፓኖ ባጋባቶ ሳባከሳንጎ ሳሚቺ ፓቲፓኖ ባጋባቶ ሳባከሳንጎ። አንድ በትክክለኛ ጎዳና በእውነተኛ ጎዳና በእውቀት ጎዳና እየተጓዘ ሲሄድና ቅዱስ የሚኮንበት ደረጃ ሲደርስ ሳንጋ ይባላል። አራት የነጻነት ደረጃዎች አሉ። ከአራቱ ቢያንስ የመጀመሪያውን የነጻነት ደረጃ ላይ የደረሰ ሰው ትክክለኛ ሳንጋ ነው። እንደዚህ አይነቱን ሰው በማየት እኛም የመስራት ሞራል ይዘናል። ይህ በሳንጋ ከለላ ማድረግ ይባላል። እና እምነታችንም ጥሩ እምነት ይሆናል፣ ምክንያቱም በእውቀት ታጅቧል። አንድ ሰው ዳማን በሕይወት ውስጥ መጠቀም ሲጀምር ያንን ባህሪ በራሱ ሕይወት ላይ ማዳበር ይጀምራል። ይህ ሳዳ የመጀመሪያው ጓደኛችን ነው። ሁለተኛው ጓደኛችን በዛ ጊዜ ቋንቋ ቪሪያ ይባላል። ቪሪያ ማለት ጥረት ማለት ነው። አሁንም ትክክለኛ ጥረት። እንዴት በትክክል መታገል እንዳለባችሁ ካላወቃችሁና በተሳሳተ መንገድ የምትጥሩ ከሆነ ምንም ውጤት አታገኙም። በሀገራችን ህንድ አንድ ታሪክ አለ። አንድ ጨረቃማ ምሽት ቫራናሲ በምትባል ደቡብ ህንድ ውስጥ የምትገኝ ጥንታዊ ቅዱስ ከተማ አራት ጓደኛሞች ጀልባ እየቀዘፉ ለማደር ወሰኑ። ያው ቫራናሲ መቼም ቫራናሲ ነች፣ የጨብሴ ሀገር ነች። ሐሺሽ፣ ባንግ፣ ጫት የመሳሰሉት በብዛት ይገኙባታል። እነሱም ሁሉን ነገር ሲቀመቅሙ አምሽተው ምርቅንቅን ብለዋል። ከዛ ጀርባ ቀዘፋ ጀመሩ። ሲቀዝፉ ላብ በላብ ሆነው ውልቅልቃቸው እስኪወጣ ድረስ ሌሊቱ ሙሉ ሲቀዝፉ አደሩ። ልክ ሲነጋ ሲያዩ ጀልባዋ አንድ ሴንቲሜትር እንኳን አልተንቀሳቀሰችም። ልክ ማታ ሲወጡ የነበረበት ቦታ ነው። ግራ ተጋብተው ምክንያቱን ሲፈልጉ ለካ ጀልባዋ ከዛፉ ጋር የታሰረችበት ገመድ አልተፈታም። ይህ የድንቁርና ገመድ እዛ ቁጭ ብሎ ቢቀዝፉ ላብ በላብ ቢሆኑ ምን ዋጋ አለው? ስለዚህ እንዴት መስራት እንዳለባችሁ ማወቅ አለባችሁ። በብልሃት ጎዳናው ምን እንደሆነ እየገባችሁ ከሰራችሁ፣ ቴክኒኩ ምን እንደሆነ በደንብ እየተረዳችሁ ከሆነ በትክክል የመጨረሻውን ግብ ታገኙታላችሁ። ካለበለዚያ ግን አጠቃላይ ጥረታችሁ ገደል ይገባል። ይህ ቪሪያ ይባላል። ሶስተኛው ጠቃሚ ጓደኛ ሳቲ ወይም ማጤን ማለት ነው። ሳቲ ሁለት ትርጉሞች አሉት። አንደኛው ሳቲ ስምርቲ ማስታወስ ማለት ነው። አንዳንድ ሰዎች ይህን ትርጉም ይወስዳሉ እና ማስታወስ ይጀምራሉ። ነገር ግን የድሮ ትዝታ የነጻነት ቴክኒክ አይደለም። ሌላው የሳቲ ትርጉም ማጤን ነው። የምናጤነው ደግሞ በአሁኑ ሰዓት እየተካሄደ ያለውን እውነት ነው። ወደፊት የሚመጣ ነገር ማጤን አይቻልም። ስለ እሱ ዝም ብለን ማሰብ እንችል ይሆናል፣ ግን ልናጤነው አንችልም። ማጤን ሁልጊዜም የሚሆነው ወይም መሆን ያለበት በአሁኗ ጊዜ በሚካሄደው ላይ ስላለው ነገር ነው። እንደዚህ እያለ ከጊዜ ወደ ጊዜ ማንኛውም በሰውነታችሁ ላይ እያያችሁት ያለውን ነገር ታጤናላችሁ። ላይ ላዩን እያጤናችሁ ነው። እንዲሁም በጥልቀት ደረጃም እያጤናችሁ ነው። ከሰውነት ስሜት ጋር ስትሰሩ ከጥልቁ የአእምሮ ክፍል ጋር እየሰራችሁ ነው። በምትራመዱበት ጊዜ እየተራመዳችሁ መሆናችሁን ታጤናላችሁ። በምትበሉበት ጊዜ እየበላችሁ መሆናችሁን ታጤናላችሁ። እንዲሁም ከዚህ ጎን ለጎን የሰውነት ስሜታችሁን አብራችሁ እያጤናችሁ መሆን አለበት። የሰውነት ስሜት ማጤን ካልተጨመረበት የመጨረሻው ግብ አያደርሳችሁ። አረማመዳችሁን በደንብ ልታጤኑ ትችላላችሁ። ይህም ማንኛውም የምታደርጉትን ድርጊት በንቃት እንድታደርጉ ይረዳችኋል። ግን የሰውነት ስሜትን ከሳታችሁ እንዳልኳችሁ የመጨረሻው ግብ አያደርሳችሁ። ለዚህ የምንሰጠው ምሳሌ የሰርከስ ወጣት ትርኢት ለማሳየት በገመድ ላይ በመተራመደበት ጊዜ እያንዳንዷን እንቅስቃሴውን በጥንቃቄ እያጤነች ነው የምትራመደው። ካለበለዚያ ግን ከገመዱ ላይ ልትወድቅና ልትሰበር ትችላለች፣ ወይም ደግሞ ልትሞትም ጭምር ትችላለች። ስለዚህ እያንዳንዷን እንቅስቃሴ፣ እያንዳንዷን እርምጃ በጥንቃቄ እንዳጤነች ነው። ያም ሆኖ አራሃት መሆን አትችልም። ሙሉ በሙሉ ከአእምሮ ጉድፍ ነፃ መሆን አትችልም። ምክንያቱም የሰውነት ስሜት ምን እንደሆነና እንዴት ረጋ ብላ ማጤን እንዳለባት ስለማታውቅ ነው። ወይም ደግሞ ዳንሰኛ ወጣት በመድረክ ላይ ስትደንስ እያንዳንዷን እንቅስቃሴዎቿን እንዳጤነች ነው። እንደዛም ሆኖ የሰውነት ስሜት ስላልተጨመረበት የመጨረሻው ግብ ላይ መድረስ አትችልም። የሰውነት ስሜትን ማጤን የቡድሃ ትምህርት ነው። ከሰውነት ስሜት ጋር ስትሰሩ፣ የሰውነታችሁን ስሜት ስታጤኑ፣ የሰውነት ስሜት ተፈጥሯዊ ባህሪ አንቻ ወይም ተለዋዋጭነቱ ገብታችሁ ጭፍን ምላሽ ካልሰጣችሁ በትክክለኛው የነፃነት ጎዳና እየተጓዛችሁ ነው ማለት ነው። ምክንያቱም እንደዚህ ነው የውስጠኛውን አእምሮ የድሮ አመል የምትቀይሩት። ከሰውነት ስሜት ጋር እየሰራችሁ ካልሆነ ግን ከላይኛው አእምሮ ክፍል ጋር ብቻ እየሰራችሁ ነው ማለት ነው። ስለዚህ ሳቲ ትክክለኛ መሆን አለበት፣ ብልሃት የታከለበት እና ሳቲ ይግባችሁና በዛ መሰረት እየሰራችሁ የመጨረሻው ግብ ላይ ድረሱ። አራተኛ ጓደኛ ሰማዲ። አሁንም ሰማዲ ሰማ ሰማዲ ወይም ትክክለኛ አእምሮ ስብስብ መሆን አለበት። አንድ ሰው ትክክለኛውን ሰማዲ የቱ እንደሆነ እንዲገባው ያስፈልጋል። ዝም ብሎ አእምሮን ቢያሰባስብ ብቻውን ዋጋ የለውም። ኩሰለ ችተሰ ኤካገተ፣ አእምሮ ስብስቡ በንጹህ መሰረት ላይ መሆን አለበት። ማለትም መሰረቱ ከድንቁርና ነፃ መሆን አለበት። አንድ ምስል በአእምሯችሁ ውስጥ ብትቀርሱና በዚህ ተጠቅማችሁ አእምሯችሁን ብታሰባስቡ ይህ ሰማ ሰማዲ አይደለም። ወይም አእምሯችሁ ውስጥ ጉጉት ወይም ስስት ካደረባችሁ፣ ማለትም አንድ ነገር ፈልጋችሁ በዚህ አእምሮ ስብስብ ይህን እናገኛለሁ እያላችሁ እቅድ ብታወጡ አይሰራም። ወይም ጥላቻ በአንድ ነገር ቢያድርባችሁና በዛ ምክንያት አእምሯችሁ ቢሰባሰብ አሁንም አይሰራም። ሰማዲ ከስስት፣ ከጥላቻ፣ ከሀሳባዊ ምስል ነፃ መሆን አለበት። አእምሯችሁን በምታሰባስቡበት ነገር ላይ አጠቃላይ አስተሳሰባችሁን ተክላችሁ ሳቲያችሁን ስታዳብሩ፣ ማለትም ከጊዜ ወደ ጊዜ ያለማቋረጥ ስታጤኑ፣ ለሆነ ረጅም ጊዜ ያለማቋረጥ እውነትን አጤናችሁ ማለት ያን ያህል ጊዜ አእምሯችሁ ተሰባስቦ እዛ ቦታ ላይ ተተክሎ ነበር ማለት ነው። ይህ ትክክለኛ ሰማዲ ነው። አምስተኛ ጓደኛ ፓኛ እና ኡፔካ። ፓኛ ማለት ተግባራዊ እውቀት፣ ጥበብ፣ ጥልቅ እውቀት ሲሆን ኡፔካ ደግሞ በሚዛናዊ አእምሮ ነገሮችን ማጤን ነው። ይህ እውቀት ዝም ብሎ የቃላት ከሆነ ወይም የሰማችሁትና ያነበባችሁት ከሆነ ማለትም ሱታ ማያፓኛ ወይም ችንታ ማያፓኛ ምንም አይጠቅም። ጓደኛችሁ ባህበና ማያፓኛ መሆን አለበት። በተግባር ያያችሁትና የኖራችሁት የቀመሳችሁት እውቀት ቡድሃ፣ ለሰው ልጆች ያዋጣው መዋጮ ባህበና ማያፓኛን ነው። በሰውነታችሁ ላይ የሚከሰቱትን ስሜቶች በተግባር ደረጃ ተፈጥሯቸውን ማወቅና ጭፍን ምላሽ ሳትሰጡ ተረጋግቶ እንዳመጣጣቸው መቀበል። ይህ ድርጊት የውስጠኛውን አእምሮ ከመጓጓትና ከጥላቻ ይጠብቀዋል። እናንተም ማድረግ የያዛችሁት ይህንኑ ነው። በሕይወታችሁ ላይም መለማመድ ያለባችሁ ይህንኑ ነው። በዕለት ተዕለት ልምምዳችሁ ከሰውነታችሁ ስሜት ጋር ሆናችሁ ነገር ግን አትጓጉም ወይም አትጠሉም። ብቻ ነገሩ ይገባችኋል። ይህም አንቻ ተለዋዋጭ ክስተት እንደሆነ ይገባችኋል። ቀስ በቀስ አእምሯችሁ በኃላፊ ነገሮች መረበሽ እንደሌለበት ስለሚገባው ይረጋጋል። ይህም እርጋታ በዕለት ተዕለት ኑሯችሁ ላይም እየታየ ይመጣል። እናንተ አንቻ ወይም ሁሉ ነገር ተለዋዋጭ እንደሆነ በተግባር ከተቀበላችሁት ይህ እርጋታ በሕይወታችሁ ላይ ይታያል፣ መታየትም አለበት። ነገር ግን ምንም ሳትለማመዱ በእውቀት ወይም በእምነት ደረጃ ብትቀበሉት ምንም ውጤት አትጠብቁ። የሕይወት ውጣ ውረድ ሁልጊዜም አለ። ይህን የዕለት ተዕለት ውጣ ውረድ በትዕግስት ተረጋግተን እያሳለፍነው ነው ወይ? እንደዛ ከሆነ ባኛ ወይም ተግባራዊ እውቀታችን ትክክለኛ ነው ማለት ነው። እንደገና አንድ የሀገራችን የህንድ ታሪክ። አንድ በጣም ሀብታም ሰውዬ ነበረ። እድሜው ገፍቶ በሽምግልና ምክንያት ሞተ። በአካባቢው ልምድ መሰረት ሁለቱ ልጆቹ አንድ ላይ አብሮ ይኖሩ ነበር። በዚህ ሁናቴ ለጥቂት ጊዜያት ከኖሩ በኋላ አለመስማማት በመካከላቸው ይፈጠራል። ከዛ እርስ በርስ መጣላት ጀመሩ። መጨረሻም ንብረቱን ተከፋፍለው ለየብቻቸው ለመኖር ወሰኑ። ከዛ ገንዘቡን፣ ጌጡን እንዲሁም መሬቱን እኩል መከፋፈል ጀመሩ። እንደዚህ ንብረቱን እየተከፋፈሉ እያሉ አንድ የተደበቀች ትንሽ ቦርሳ ያገኛሉ። ከዛ ከፍተው ሲያዩት ሁለት ቀለበቶች በውስጡ ተቀምጠው ነበር። አንደኛው ቀለበት በጣም ውድ የሆነ አልማዝ ያለበት ቀለበት ሲሆን፣ ሌላው ደግሞ ተራ ነሐስ ያለው ቀለበት ነበር። ከዛ ታላቅየው ስስት ያድርበትና ታናሽ ወንድምየውን አሳምኖ ቀለበቱን መውሰድ ፈለገ። ወንድሜ ሆይ፣ እንደሚመስለኝ ከሆነ ይህ አባታችን ለፍቶ ያገኘው ቀለበት አይመስለኝም። ይህ ከዘር ወደ ዘር የሚተላለፍ ቀለበት ነው። ስለዚህ እኔ ታላቅ ስለሆንኩኝ ባለ አልማዙን ቀለበት ለያዘው፣ አንተ ደግሞ ይህን ተራውን ውሰድ፣ ምክንያቱም ሸጠን ገንዘቡ ብንከፋፈል ጥሩ አይሆንም ይለዋል። ታናሽየውም አንተ ይመችህ እንጂ እኔ ምንም ችግር የለብኝ የሚለውና ባለ ነሐሱን ቀለበት ይወስዳል። ከዛ በየግላቸው ኑሯቸውን ጀመሩ። የሕይወት ውጣ ውረድ ያው ሁሌም አለ። ታላቅየው ወንድም ልክ በጋ ሲመጣ በጣም ይደሰታል እና ክረምት ደግሞ ሲመጣ ክፍት ይለዋል። ሁሌም አእምሮ ሚዛኑን እንዳጣ ነበር የሚኖረው። ሁሌም በሕይወቱ በሚጋፈታቸው አጋጣሚዎች አእምሮ እንደተረበሸ፣ ሚዛኑን እንዳጣ፣ ህሊናው እንደተረበሸ፣ ሁሌ የእንቅልፍ ክኒን እንደቃመ ጊዜውን አሳለፈ። ታናሽየው ማለትም ባለ ነሐስ ቀለበቱ ግን እንዲህ እያለ ያስብ ጀመር። አባቴ፣ ያኛውን ውድ ቀለበት መደበቁ እሺ ምክንያት አለው፣ ግን ይህንን ርካሽ ቀለበት ለምን አብሮ አስቀመጠው? ምንድን ነው ምክንያቱ? እያለ መመርመር ጀመረ። ከዛ ቀለበቱን ሲፈትሽ አንድ በውስጡ እንዲህ የሚል ነገር ተጽፎ ነበር። ይህም ያልፋል። ይህም ያልፋል። ይህ የአባቴ ትምህርት ነው ማለት ነው ብሎ በአእምሮ ውስጥ በደንብ ቀረጸው። ጸደይ ይመጣል፣ በደንብ ይደሰታል። ከዛ ቀለበቱን እያየ ይህም ያልፋል፣ ዘላለማዊ አይደለም ይላል። ከዛ ጸደይ ሲያልፍ አዎ፣ እኔም አውቃለሁ እንደሚቀየር፣ አሁን ተቀየረ እና ምን ይኮናል፣ እኔ ምን ቸገረኝ ብሎ በእርጋታ ይቀበላል። አያለቅስም ወይም አይከፋም። ይህ የተፈጥሮ ሕግ ነው፣ መቀየር አለበት ይላል። እንዲሁም ክረምት ሲመጣ አሁንም ቀለበቱን ያይና በመከፋት ፋንታ ይህም ያልፋል ብሎ ፈገግ ይላል። በሕይወታችን ላይ ሁሌም ውጣ ውረድ እንዳጋጠመን ነው። ሕይወት ሁሌም እንደተቀያየረ ነው። እኛም ይህም ያልፋል፣ ይህም ያልፋል፣ ይህም ያልፋል በደንብ ከገባን ቀለበት እንኳን ማየት አያስፈልገንም። ከቡድሃ የወረስነው እውነት በውስጣችን አለ። ይህም ያልፋል እያላችሁ በውስጣችሁ ያለውን እውነት አጤኑ። በጣም ደስ የሚያል ገጠመኝ ያጋጥሞችኋል። ይህም ያልፋል እያላችሁ አጤኑት። በጣም ቆንጆ ስሜት በሰውነታችሁ ላይ ይሰማችኋል። ይህንንም ይህም ያልፋል እያላችሁ አጤኑት። ለውጡን ደግሞ እያያችሁት ነው። ማንኛውም በውስጣችሁ የምታዩቸው ለውጦች ደግሞ በውጭውም ዓለምም ይከሰታሉ። ይህም ይለወጣል፣ ይህም ይለወጣል እያላችሁ በሚዛናዊ አእምሮ አጥኑት። እንዲህ ከሆነ ይህ እውቀት ወይም ፓኛ በጣም ጥሩ ጓደኛችሁ ነው። እነዚህ አምስቱ ጓደኞቻችሁ በጣም ጥሩ ናቸው። ስለ ጠላቶቻችሁ አትጨነቁ። ምንም አይነት ጠላት ሊጎዳችሁ አይችልም። ብቻ ጓደኞቻችሁ ከጎኗችሁ እንዳይለያችሁ። በተለይ ደግሞ ንጽህናቸውን ጠብቁ። እንዳትበክሏቸው። በብልሃት እንዴት በእነዚህ ጓደኞቻችሁ እንደምትጠቀሙ ይግባችሁ። ከዛ ራሳችሁን ደረጃ በደረጃ ወደ መጨረሻው ግብ ስትራመዱ ታዩታላችሁ። እነዚህ የቀሩት ሁለት ቀናቶች በጣም የኮስታራ ሜዲቴሽን መለማመጃ ጊዜዎች ናቸው። በጣም ጥልቅ እንቅልፍ ካልያዛችሁ በስተቀር ሌት ተቀን ያለማቋረጥ ስሩ። ስለ ሌሎች ተማሪዎች ምንም አትጨነቁ። እያንዳንዳችሁ ስለ ራሳችሁ በግላችሁ እየታገላችሁ በጣም ጥልቅ የሆነ የአእምሮ ቀዳዳ እያከናወናችሁ ውስጥ የተቀበሩትን የአእምሮ ጉድፎች ጎልጉላችሁ አውጡና ነፃ አውጡ። ከአእምሯችሁ ጉድፍ ያወጣችሁትን ያህል ነፃ ናችሁ። ከመከራ ነፃነት። ሕይወት ራሱ በመከራ ነው የተሞላው። ምክንያቱም ሕይወት በእነዚህ ቆሻሻዎችና የአእምሮ ግድፎች የተሞላ ነው። እና ከዚህ ሁሉ መከራ ነፃ ወጣችሁ በእውነተኛ ሰላም፣ በእውነተኛ ደስታ፣ በእውነተኛ እርጋታ ለመኖር ያብቃችሁ። ሁላችሁም እውነተኛ ሰላም ይስፈንባችሁ። ሁላችሁም የተረጋጋ ኑሮ ለመኖር ያብቃችሁ። ሁላችሁም እውነተኛ ደስታ ለማየት ያብቃችሁ።
በበት ሰብ መንገለን በበት ሰብ መንገለን በበት ሰብ